በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታደምጡት በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ላለፉት 27 ዓመታት ራሱን በኢትዮጵያ ሕዝብ ጫንቃ ላይ የጫነው ህወሓት መራሹ የወያኔ መንግስት የሚገለጽበት ባህሪ አጠቁሞ ቢባል መቼም ማንኛውም ኢትዮጵያዊ በህሊና ውስጥ በቅድሚያ የሚመላለሱ ጸረ ዲሞክራት፣ ዘረኝነት፣ ቀጣፊነት፣ ሙሰኝነት፣ እብሪተኝነት እንዲሁም አምባገነት የሚሉ ቃላቶች እንደሚሆኑ የታወቀ ነው። ስርዓቱ ላለፉት 27 ዓመታት ስልጣን ግዞት ላይ ሲቆይ ብሶት የወለደው የኢትዮጵያ ብሔር ብሔረሰቦች ህዝቦች መብት ለማክበር ጫካ በመግባት የደርግ ስርዓትን ገርስሶ ስልጣን ላይ መውጣቱን ለኢትዮጵያም ዋነኛው መሲያ አዳኝ ሆኖ መገኘቱን በተገኘውም ባልተገኘውም ሚዲያ መስመሮች ሲለፍፍ ኖሯል። ለህዝብ ዲሞክራሲ ነጻነትና ለማጎናጸፍ ለህገ መንግስቱ ተገዢ እንደሚሆኑ ሲገዘቱ ጆሮአችን እስከምንጠራጠር ድረስ ሲናገሩም አድመጠናል። ሆኖም ፍየል ወዲህ ቅዝምዝም ወዲያ እንዲሉ ዛሬ በሀገራችን የህግና የህገ መንግስት የበላይነት ጠፍቶ የፍትህ ስርዓቱ ሚዛን ተዛንፎ ሰዎች ፍትህ ለማግኘት በተቀመጠው ህግ መስመር ሳይሆን በስርዓቱ ጀሌዎች መልካም ፈቃደኝነት ለማግኘት ምልጃ የሚወርዱበት ዘመን ላይ ተደረሰ። ዛሬ በሀገራችን ህዝብ ክብር አጥቷል። ዘረኝነት፣ ጎጠኝነት፣ ሙስና፣ በስልጣን መባለግ፣ አድርባይነት የስርዓቱ ካድሬዎች መለያ ሆኗል። የስርዓት መመደቢያ መስፈርትና መመዘኛ በትምህርት ደረጃ ሳይሆን የስርዓቱ ደጋፊና አባል የሚመዘንበት በመሆኑ ወገን የለት ጉርሱን ለማግኘት ስደትን አማራጭ በማድረግ በየበረሃው ባህሩ በየአረብ ሀገራት ከሞት ጋር ፊት ለፊት መጋፈጥ ግድ ሆኖበታል። በዚህ ስርዓት በማናለብኝነት በኦሮሚያ፣ በኦጋዴን፣ በኮንሶ፣ በአኝዋክ፣ ወልዲያ፣ ከሰሞኑ በሞያሌና ሌሎችም ክልሎች የዘር ማጥፋት ወንጀል ተፈጽሟል። በአጠቃላይ ይህ የተደራጀ ወንበዴ በስልጣኑ በህዝብ ላይ ይሁንታ ሳይሆን በኃይል ከተቆናጠጠ ጀምሮ የህዝብን ድምጽ በመቀማት ስልጣኑን ሲያራዝም ያንን የተቃወሙ በመቃወም ቁጣቸውን ለማሰማት በወጡ ንጹሃን ዜጎች ላይ በሚከፍተው ፍጹም ህጋዊ መሰረትና በየትኛው መለኪያ ተቀባይነት የማያገኘው እርምጃ እልፍ ኢትዮጵያውያን በጠራራ ፀሐይ የጥይት ሲሳይ በማድረግ መግደሉን፣ ከሞትም የተረፉትን ደግሞ በገፍ ወደ ማጎሪያ በማስገባት ኢሰባዊ ድርጊቶችን መፈጸሙን ቀጥሎበታል። ከዚህም ሲያልፍ ሀገራችን በአስቸኳይ ጊዜ አዋጅ እግር ተወርች በመታሰር ወታደራዊ አስተዳደር ስር በመሆን በዘመናዊ ቅኝ ግዛት ስር መሆኗን ማጤን ልብ ይሏል። ከሰሞኑን ስብሰባ የከተመው የኢህአዴግ ስራ አስፈጻሚም ሆነ ምክር ቤት ሾልከው የሚወጡ መረጃዎች እንደሚያመለክቱት ስርዓቱ ለመለወጥም ሆነ ከስህተቱ ለመማር ፈቃደኝነትም ፍላጎትም እንደሌለው ነው። በአጠቃላይ አሁን ኢትዮጵያ ውስጥ በስልጣን ላይ የሚገኘው አፓርታይድ የወያኔ ኢህአዴግ ስርዓት ምክንያት ሁሉም ኢትዮጵያዊ በአንድም በሌላም መልኩ በኢኮኖሚው፣ በፍትህ እጦት እንዲሁም በማህበረሰባዊ ህይወት ላይ ከፍተኛ አደጋ ውስጥ እየገባም ይገኛል። ለዚህ መንስኤው ስርዓቱ ካለፉ ስርዓቶች ትምህርት በመውሰድ ህዝባዊ መሆን ሲገባው አምባገነን በመሆኑ እንዲሁም የሚከተለው የተሳሳተ ፖሊሲና መልካም አስተዳደር እጦት ነው። ስርዓቱ ዛሬም ከስተቱ መማር ዝግጁ አይደለም። ይልቁንም ራሱን ካለፉ ስርዓቶች እያወዳደረ ኢትዮጵያ በፈጣን ልማት ጎዳና መሆኗን ይለፍፋል። ህዝባዊ ቁጣ ሳይይልም ተሐድሶ በሚል ታርጋይ የካቢኔ ሹምሽር ያደርጋል። ያው ዝርፊያው በዙር ስለሆነ ጋብ ያለለት ጅብ ተራውን ለተራው ይለቅና ከዳር ሆኖ ያመነጅካል ማለት ነው። አዲሱ የጠቅላይ ሹምሽርም ያው ጉልቻ ቢለዋወጥ እንዲሉ ነው። ከስርዓቱ ለውጥ የሚጠብቅ ካለ ራሱን የሚያታለል ለመረገጥ ዝግጁ የሆነ የቆላ አህያ ወይም አጋሰስ መሆን አለበት ብዬ አስባለሁ። በሀገራችን የተንሰራፋው ዘርፈ ብዙ ችግሮች ልንቀርፍ የሚችለው ጥገናዊ ለውጥ ሳይሆን መሰረታዊ ለውጥ መሆኑን ሁሉም ሰው የሚገነዘበው ሀቅ ሆኗል። የወያኔ ኢህአዴግ አገዛዝ ታሪካዊ ሂደቱ የሚያሳዩት በጥገና ብዛት መስተካከሉን ሳይሆን እየነተበ መሆኑን በሀገራችን የገባችበት የአገዛዝ ቁልቁሎሽ መሰረታዊ ማሳያ ነው ብለን እናምናለን። መሰረታዊ ለውጥም ያሻዋል የሚልም እምነትም አለ። ኢትዮጵያ ውስጥ የተንሰራፋው የተሳሳተ ፖሊሲ መልካም አስተዳደር ጦትና የዲሞክራሲያዊ ችግሮች በዘለቄና በዘለቄታዊነት ለማስወገድ ወያኔ ኢህአዴግ ሁሉም ኢትዮጵያዊ ወያኔ ኢህአዴግን ሁሉም ኢትዮጵያዊ ተደራጅቶ በመገርሰስ ዲሞክራሲያዊ ስርዓት መመስረት የውዴታ ግዴታ መሆኑን የተረዱ የለውጥ ሐዋርያት የሆኑ ሀገር ወዳድ ወጣቶች የነጻነት ጉዞን ከጀመሩ ሰነባብቷል። ኢትዮጵያ ራዲዮ ድምጽም ይላል፣ ልብ ያለው ልብ ይበል። ከሀገር ውጭ የሚኖር ሀገር ወዳድ ኢትዮጵያውያን በተለያየ ዓላማና ተግባር ተሰማርተው የሚገኙ የፖለቲካና የሲቪክ ማህበራት በሀገራችን ውስጥ እየተደረገ ያለውን የለውጥ ትግል በተደራጀ መልኩ ማገዝ ትግሉን ለዓለም አቀፋዊ በማድረግ የተለያዩ ሀገራት መንግስታቶችን በሰልፍም በተለያዩ መንገዶች በመወትወት ስለ ሀገራችን ያላቸውን ገጽታ ጥረት እንዲል በማድረግ ጠጠር በማቀበል ሞራላዊም ሆነ ህገ ሀገራዊ ግዴታቸውን መወጣት ያሻዋል። ለዚህም መልካም ስራ ውጤት ማማር ልዩነትን አቻችሎ በጋራ አጀንዳ የጋራ ስራ አቅድና ዘዴዎችን በመውጣት ለጋራ ስኬት በአንድ ልብ መትጋት ያሻል። ሰናይ ሰንበት።
በድጋሚ ውድ አድማጮቻችን ጤና ይስጥልን እያልን እጅግ በጣም ትልቅ ይቅርታ እንጠይቃለን። በስቱዲዮ ችግር ምክንያት ስቱዲዮው የምንሰራበት ስቱዲዮ ሳይሳካልን ቀርቶ የግድ ስቱዲዮ መቀየር ነበረብን። በሱ ምክንያት 15 ደቂቃ አሳልፈናል። ይቅርታ እንጠይቃለን። እንደውም ድንብርብራችን ወጥቶ ነበር ሰዓቱን ስላሳለፈን። ሬዲዮ በጣም አስቸጋሪ ነው። ድምጽ ካልተሰማ አድማጩ ወዲያው ነው ሚሸሸው። ቴሌቪዥን ቢሆን እንኳን ምልክት አስቀምጣለ፣ ይቅርታ ትንሽ የቴክኒክ ጉድለት ነው ምናምን የሚል ጽሑፍ ታስቀምጣ። ሬዲዮ ላይ ድምጽ ከጠፋ ሰው ይሸሻና እጅግ በጣም ይቅርታ እንጠይቃለን። ፕሮግራማችን እንግዲህ ዘግየት ብላችሁ መከታተል እንደጀመራችሁ ተስፋ እናደርጋለን። ምናልባት አንዳንድ ሰዎች እንቅልፋቸውን ሲለጠጡ ነው ብለው ሊያስቡ ይችላሉ። ሰዓት ሲቀየር አላወቁም ብለው ሊሆን ይችላሉ። ግን አይደለም፣ የስቱዲዮ ችግር ነው። እኛ ዩዥዋሊ የምንሰራው ስቱዲዮ ቢ ውስጥ ነው። ስቱዲዮ ቢ ችግር ገጥሞታል ዛሬ። ስለዚህ ወደ ስቱዲዮ አ እስከምናስተካክል ድረስ እስከምናዞር ድረስ ነው። ይቅርታ በድጋሚ እንጠይቃለን። እንግዲህ ዛሬ የሚኖሩን ፕሮግራሞች ሰፋ ያሉ ናቸው። ውይይቶች ይኖሩናል። በብዛት እንግዶች ጋብዘናል። ከዚህ ከስቶክሆልም የኦሮሞ ኮሚኒቲ የኢትዮጵያ ኦሮሞ ኮሚኒቲዎችን ተወካይ አቶ ጫላ ኦቦራ እዚሁ ስቱዲዮ ድረስ ይመጣሉ። የኡጋዴን ወገኖቻችንም እዚሁ ተወካይ ሊልኩ አስበው ነበር። አቶ አብዱላሂ ሊመጣ ተስማምተን ነበር። ሆኖም ግን በኃይለኛ ጉንፋን ምክንያት ሊመጣ አልቻለም። ንገርልኝ ብሎኛል። ከይቅርታ ጋር በስልክም ሊያደርግ አልቻለም። ስለዚህ በሚቀጥለው ሳምንት በቦታው ከጉንፋኔ ድኜ በቦታው እገኛለሁ ብሏል። ስለዚህ እሱ በሚቀጥለው ሳምንት ይኖራል። ዛሬ ከአቶ ጫላ ኦቦራ ጋር በስልክ ደግሞ የአፋር ሕዝብ ፓርቲ ተወካይና እንዲሁም የኢትዮጵያ ሀገራዊ ንቅናቄ የውጭ ጉዳይ ዘርፍ ኃላፊ የሆኑትን ዶክተር ኮንቴ ሙሳን በቀጥታ በስልክ እናገኛቸዋለን። Dr. Konte Musa, እንዳልኩት የኢትዮጵያ ሀገራዊ ንቅናቄ የውጭ ጉዳይ ዘርፍ ኃላፊ ናቸው። ይሄ የኢትዮጵያ ሀገራዊ ንቅናቄ የሚባለው እንግዲህ የአርበኞች ግንቦት 7 የአፋር ህዝብ ፓርቲ፣ የኦሮሞ ዴሞክራሲ ግንባር ኦዲኤፍ እና የሲዳማ ንቅናቄ ባንድ ላይ ያቋቋሙት ነው። የሳቸው እንግዲህ የዚህ ንቅናቄ የውጭ ጉዳይ ዘርፍ ኃላፊ ናቸው። እሳቸው እንዳልኩት በስልክ ይኖራሉ። ሌላም አንድ እንግዳ በስልክ ይኖረናል። እንግዲህ ከተሳካልን የተከበሩ አና ጎሜዝ። አና ጎሜዝ እንግዲህ ለኢትዮጵያ ሽንጣቸውን ገትረው የሚታገሉ ትልቅ የሰው ልጆች መብት ተከራካሪና ዴሞክራት ናቸው። እሳቸውን በተመለከተ ከጥቂት ደቂቃዎች በኋላ በቀጥታ በስልክ ለማስገባት እንሞክራለን። ምንድነው በኢትዮጵያኖች ስም እንኳን ደስ ያለዎት ልንላቸው ነው። ምክንያቱም የተከበሩ አና ጎሜዝ እንደደረሰን ከሆነ የአውሮፓ ፓርላማ የፋይናንሱ ምክትል ፕሬዚዳንት ሆነው ተሽመዋል። እናሱም በተመለከተ እንኳን ደስ ያለዎት ልንላቸው አስበናል። በዛውም አንዳንድ ጥያቄዎች እናነሳላችኋለን ብለናል። አጭር ውይይት ነው የምንወያየው የተስማማ ነው። እንግዲህ እሳቸውን በስልክ ለማስገባት እንሞክራለን። ከዚህ በተረፈ እንደተለመደው ዜና ይኖረናል። አድማጮቻችን፣ በዚህ ፕሮግራም ላይ በተደጋጋሚ እንደምናሳስበው የእናንተ ተሳትፎ ለእኛም የሞራልና የምንድን ነው የሚባለው የሞራላው የጉልበት ይሆነናል። አለበለዚያ ሬዲዮ ሜዲያ አዳማጭ ከሌለው አዳማጮቹ ደግሞ አዳምጦ ዝም የሚሉ ከሆነ እንዴት ነው? ሁለት መንገድ መሆን አለበት። አድማጩ ማሳቡን መግለጽ መቻል አለበት። አንድ ወይ መሆን የለበትም። እና ፊድባካችሁን ከምን ጊዜውም በላይ እንፈልጋለን። በተለይ አሁን 25ኛ ዓመታችንን በመናከብርበት ጊዜ የእናንተን ተሳትፎ እንፈልጋለን። ብዙ አፍቃሪዎች ወዳጆች እንዳሉን እናውቃለን፣ ግን ዝምታው መሰበር መቻል አለበት። አፍቃሪዎቻችን ወዳጆቻችንም የተቻለውን በሐሳብም በማቴሪያልም በሞራልም ድጋፋቸውን ካላሳዩን እኛም ሰው ስለሆንን ከሰው እንደ ሰው ከስጋ ከደም የተሰራን ስለሆንን መድከም ይመጣል። አይዞ መባባል፣ መደጋገፍ፣ ወዳጅ ዘመድ መረዳዳት መኖር መቻል አለበት። ዝምታው ይሰበር። ፕሮፌሰር ማን ናቸው ያሉት? ፍርሃት ለቆናል ያሉ አሉ። እና ዝምታዊ ሰበር ነው የምንለው። አስተያየታችሁን ስጡን። 25ኛው ዓመት በተመለከተ እንግዲህ ለዝግጅታችን ሐሳብ ካላችሁ ሐሳባችሁን ስጡን። እንግዶችም ለመጋበዝ አስበናል። ማን ቢመጣ ጥሩ ነው የምትሉት ካለ አቅማችንን አይተን እናደርገዋለን። ምን አይነት ዝግጅት ይሁን? የአንድ ቀን፣ የሁለት ቀን፣ የሶስት ቀን? እስቲ ሐሳባችሁን ስጡን። ሌላው የኢኮኖሚ እርዳቷንም አትርሱ። በተደጋጋሚ እንግዲህ የስዊሽ የምወዳት ቃል ነች ስዊሽ ምንድን ነው አለን ሬዲዮኑ ፕሉስ ዚሮም አለን። እሱንም እንነግራችኋለን። ሌላው ማስታወስ የምፈልገው እዚህ አካባቢም ኢትዮጵያኖች እየተዘጋጁበት ያለው የኢሳት ዝግጅት 8ኛ ዓመት እየተዘጋጀ ነው መሰለኝ፣ 8ኛ ዓመቱ እና እሱን በተመለከተም እንግዲህ ሰሞኑን በተከታታይ የኢሳት ልጆች የቤተሰቦች እዚህ አካባቢ ስዊድን ያሉት ምን እንደሚሉ በምን ላይ እንዳሉ እስቲ እንጠይቃቸዋለን።
በተጨማሪነት አመድ እንደውም በተከታታይነት በዚህ ሰሞን እንደ ትልቅ ሹም እናነሳው የመረጃ አስፈላጊነት ማህበረሰባችን ያለው ግንዛቤ አለ። ግን ያ ግንዛቤ ጠንክሮ ወደ ተግባር ስራ ውስጥ እንዲገባ የመረጃ አስፈላጊነት ላይ የተወሰነ ደቂቃዎችና ሰዓቶችን እየወሰድን ቢሮ እዚህ ስቱዲዮአችን ውስጥ ውይይት እናደርጋለን። አድማጮችን በሀሳብ ቢሳተፉበት ገንቢ ነው ብለን እናስባለንና የመረጃ አስፈላጊነት መሰረታዊ ስታቲስቲክሶችን የተለያዩ መረጃዎችን እያመጣን ለማህበረሰቦቻችን ለማድረስ የምንሞክርበት ሂደት ነው የሚኖረው ማለት ነው እንግዲህ።
በጣም ቆንጆ። እንግዲህ አድማጮቻችን እስከ 6 ሰዓት ድረስ በነገራችን ላይ እንደገባኝ ከሆነ አቢ ቴክኒሻ የፌስቡክ ቴክኒሻናችን እዚሁ ቁጭ ብሏል። እየተላለፈ ነው በፌስቡክ። እንግዲህ አድማጮቻችን እንደምሰማው ከሆነ በፌስቡክም እየተላለፈ ነው። ፌስቡካችን ውስጥ ገብታችሁ ማየት ትችላላችሁ፣ መከታተል ትችላላችሁ ፕሮግራሙን። አስተያየታችሁን ስጡን። ፊድባክ እንላለን። መጥፎም ቢሆን ጥሩ ያላችሁን አመለካከት ብታካፍሉ ለማደግም ለመጎልበስም ነው የሚባለው እድል ይሰጠናል። የተሳሳት ነውን ለማረም እድል ይሰጠናል። አብረን እናድጋለን። በነገራችን ላይ አድገን አሁን 25 ዓመት ሞልቶናል። እንግዲህ መልካም ቆይታ እስከ 6 ሰዓት ድረስ እንዲሆንላችሁ እንመኛለን። እዚህ ስቱዲዮ ውስጥ እንግዲህ እኔ አለሁ መብራቱ አለ ዘውዱ አለ አቢ አለ እናንተ ደግሞ በየቤታችሁ ናችሁ ተዳምጡናላችሁ እስቲ እንሰማማ ሞልዳት ቃልነች እንሰማማ በስልክ ቁጥር 19100 በ08 ማለት ነው ደውሉልን
Sorry. من غير أمان ما فيهاش حاجات تفرح الخوف بيملى القلوب والخلق فيك تجرح خليك هنا عالشط خليك مع ناس هم الايدين بالشدة وهيبقوا حراسة وهيبقوا حراسة
ኦኬ አድማጮቻችን ከኛ ጋር አሁን የተከበሩ አና ጎሜዝ ይገኛሉ ከሳቸው ጋር አጠር ያለ ውይይት እናደርጋለን Now we heard the fantastic news that you have been elected as the vice chair of the special committee on financial crimes tax evasion and avoidance Ma'am Please allow me to congratulate you on behalf of all Ethiopians all over the world who love, admire, and adore you for this great success in your professional life. Congratulations.
Thank you so much. It's very kind of you. I'm very happy to have been elected, to have the trust of my colleagues. It's following the work I have done as well in the Panama Papers Inquiry Committee that the Parliament has set up. Now we continue that work. It's a great responsibility because, indeed, we need to fight tax crimes, money laundering, the illicit flows of capital. There's a lot of illicit flows of capital from developing countries such as Ethiopia. That is invested by the corrupt, the countries mainly in Europe. And we as European legislators, members of parliament, cannot be indifferent, need to expose the corrupt, be it in Europe, be it elsewhere in the world, and not allow our financial systems and our real estate and our property to be indeed hiding the proceeds of capital stolen from other countries by kleptocratic regimes, by corrupt, who often also commit human rights violations exactly to silence those who expose these crimes. And so it's a great responsibility, and I'm happy that we in the European Parliament continue that work that we have started when the big scandal of the so-called LuxLeaks started. Then we have learned a lot with the Panama Papers. Now we have the Paradise Papers, and we go on doing that work and exposing and putting pressure on the European Commission to act. And I hope this will have as well consequences, positive consequences, for people from other parts of the world, namely for the people of Ethiopia, who is also subject to a kleptocratic regime that is not only repressing brutally the people, but is also stealing the product of what the people of Ethiopia should enjoy for their own benefit.
Please allow me so that I can translate this one to our listeners all over the world. Is that okay with you that I can translate this? Ma'am?
Yes?
You are with me. Okay, let me translate this one. አድማጮቻችን እንግዲህ የተከበሩ አና ጎሜዝ በአውሮፓ ፓርላማ ውስጥ አዲስ ስልጣን ተሰጥቷቸዋል። የአውሮፓ ፓርላማ ምክትል ፕሬዝዳንት ሆነው በታክስ እና ፋይናንሻል ክራይም የሚሰራውን ወንጀል የሚያጣራው ኮሚቴም መሪ ሆነዋል። እሱን በተመለከተ እንኳን ደስ ያለዎት ነበር ያልናቸው ሳቸውም የሚሉት ትልቅ አላፊነት ነው የወሰድኩት። ግን ይሄ ደግሞ በጣም አስፈላጊና ለበተለይ ለሶስተኛ ዓለም ሀገር ህዝቦች ጠቃሚ ነው። ምክንያቱም እንደ ኢትዮጵያ ያሉ ህዝባቸውን የሚገሉ የሚጨቁኑ መሪዎች ያሉባቸው የሶስተኛ ዓለም ሀገሮች መግደል ማሰር ብቻ ሳይሆን ገንዘብም ያሸሹ አውሮፓ ውስጥ ኢንቨስት እንደሚያደርጉ እናውቃለን። ይሄንን ለማጋለጥና ይሄ ነገር እንዲቆም ለማድረግ ትልቅ እድል ገጥሞኛል ነው የሚሉት። እሳቸው እንደሚሉትም ትልቅ አላፊነት ነው። I understand, ma'am, that beside this you have got so many other responsibilities and you are in so many subcommittees. How do you cope with all this?
Well, I also, as myself, I wish I would have the double of hours per day than we have. It's heavy work indeed, but I have a team assisting me, very good team, and I do my best. Contrary to what many people think, the life of a European parliamentarian can be extremely, extremely intense and busy. And that's my life.
I understand. It must be exhausting, but you are doing just fine. We are really happy to have you there. By the way, ma'am, does your new position mean that you will abandon the Ethiopian human rights problem?
No, not at all. I mean, I keep following Ethiopia with much interest and much concern, given the situation, which has been, of course, deteriorating in terms of the repression of the people. I just saw this very disturbing news about the village of Moyale, where the people were forced to flee into Kenya because of the brutal repression that made so much death. I know that the people in Ethiopia are fighting bravely against this brutal regime. I know that TPLF is more in disarray than ever, and so therefore the current situation is also a consequence of that. And I keep following it. I keep putting pressure on the European authorities so that they indeed support the people of Ethiopia and do not support the dictatorship. Unfortunately, there's a very, very negative attitude. I criticize the European Commission a lot because I think that they are caught by the so-called development industry that wants to pretend that the regime in Ethiopia is a respectable partner to continue to support with development aid, while in fact most of this aid deviated from the people and is misappropriated by the regime of TPLF against the people, to repress the people. So I keep following that, I keep following many other human rights situations. My work in the European Parliament wouldn't have sense if I wouldn't be indeed fighting for human rights, and in particular those countries where I feel a particular responsibility, as it is the case of Ethiopia. I can never forget what I lived in Ethiopia in 2005. During these elections that were later that were stolen by the regime, and I feel the responsibility for all the European citizens who think that indeed we are assisting the people of Ethiopia. I don't know that in fact much of this development industry towards Ethiopia is supporting a very brutal repressive regime that attacked
his own people. Thank you. You are still fighting, that means. Now, let me translate what I asked you and then what you replied. የተከበሩ አና ጎሜዝ ያሉት እንግዲህ በዚህ አዲስ ባገኘውት ፖዚሽን እንዳልኩት ቅድም ከኢትዮጵያ የዘረፉም ከሌሎችም ሀገሮች የዘረፉ መንግስታት የሚያመጡትን ገንዘብ አውሮፓ ውስጥ ኢንቨስት የሚያደርጉትን ለመቆጣጠር ያመጭኛል ብለዋል። ይሄ ነገር ከዚህ ውጪ እርሶ ብዙ ኮሚቴ ውስጥ ይሰራሉ፣ ጊዜውን አይወስድቦትም ወይ? እንዴት ይችላል አልኳቸው። ያ ብዙ ነው፣ ግን በተቻለኝ መጠን የምችለውን ሁሉ አደርጋለሁ፣ ብዙ ጥሩ ረዳቶች አሉኝ ነው የሚሉት። በዚህ አዲስ ባገኙት ስልጣን ምክንያት ስራውት በስቶቦት ለኢትዮጵያ የሚያደርጉትን የሂዩማን ራይትስ እና የዲሞክራሲ ትግል ያቆሙታለሁ ይላልኳቸው። በፍጹም እከታተላለሁ፣ በበለጠ እንዲረዳ እንድሰራ ነው የሚረዳኝ። ሞያሌ ሰሞኑን የተፈጸመውን የወገኖች የኢትዮጵያኖችን መሰደድ አቃለው፣ ያለውን ችግር መገደሉ መታሰሩን አቃለው፣ ሁሉንም እከታተላለሁ ነው የሚሉት። Ma'am, last but not least, how about my invitation to you on the 25th anniversary of the Ethiopian Dooms Radios as a guest of honor, the 8th of September 2018? I hope.
Yes, thank you so much. I'll be glad to accept it and to join Ethiopian friends in Sweden to celebrate that day, and I hope that by that time the situation in Ethiopia would have changed, and that true transition towards democracy will have started with all those in Ethiopia who want freedom and justice working together in a democratic platform for indeed a better Ethiopia. So I'll be happy to join you and celebrate that occasion.
Wait, simultaneously we are going to celebrate the Ethiopian New Year. We usually celebrate our anniversary, the radio's anniversary, together with the Ethiopian New Year. So you are most welcome, and we are very happy to have you, ma'am. And thank you very much. Thank you very much indeed.
And Happy New Year for all Ethiopians.
ሹት እንግዲህ አድማጮቻችን እንደሰማችሁት የተከበሩ አና ጎሜዝ ለኢትዮጵያ ድምጽ ሬዲዮ 25ኛ አመት እና የአዲስ አመት በዓል ላይ የክብር እንግዳ ለመሆን በልከጆችም ገልጸው ነበር። አሁንም በድጋሚ አረጋግጠውልናል የክብር እንግዳቸው መሆኑን። ከኢትዮጵያኖች ጋራ ከወዳጅ ዘመዶች ጋር ለመገናኘት ፍላጎት እንዳለኝና እንደምመጣ በደስታ በዚሁ አጋጣሚ ልገልጽ ወዳለሁ ብለዋል። በተጨማሪ ያሉት ምንድነው? ምናልባት በዚያን ጊዜ የኢትዮጵያም ሁኔታ ተለውጦ ወደ ዲሞክራሲ ተሸጋግራ ሁኔታው የተለዋውጠው እንገናኝ ይሆናል ብለዋል። ለማንኛውም የክብር እንግዳችን ናቸው፣ ደስ ብሎናል፣ እሳቸውም ተቀብለውታል። እንግዲህ ይህን ይመስል ነበር ከተከበሩ አና ጎሜዝ ጋር ያደረግነው ውይይት።
عبت سقيت زحبتي زليلة أتوت نفس غاية عبتي أوي حبتي تلكي عدقون صغي حاوي حاوي تلكي عدقون صغي تلكي عدقون صغي تلكي عدقون صغي
بأيدا ورا الكهين بياني سقوه بالا
Shaki male, 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 sha
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ከጧቱ 4 ሰዓት እንደ ኢትዮጵያ ናቸው አቆጣጠር እስከ 6 ሰዓት ድረስ የሚያስተላልፈው ፕሮግራም እንግዲህ ቀጥሏል። እስከ 6 ሰዓት ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። ከጥቂት ደቂቃ በፊት ከወይዘሮ የተከበሩ ወይዘሮ አና ጎሜዝ ጋራ ውይይት አድርገን ነበር። እንግዲህ በድጋሚ እሳቸው በዚህ በ25ኛ ዓመት ባላችን ላይ ሴፕቴምበር 8 በሚከበረው የኢትዮጵያ ድምጽ ሬዲዮ 25ኛ ዓመት ዝግጅት ላይ በክብር እንግዳ እንደሚገኙ ቃል ገብተውልናል በአደባባይ። እንግዲህ እሱን በተመለከተ አድማጮቻችን ሐሳብ አስተያየት እንዴት ይደረግ ምን ያህል ጊዜ ይደረግ የሚለውን ብት ሐሳባችሁን ብትሰጡን በጣም በጣም ደስ ይለናል። ሌላው እንግዲህ በዚህ ሬዲዮ አማካኝነት ስለ ኢትዮጵያ ምን ስለማንኛውም መስላችሁን አስተያየት ብትሰጡን ለምንዋይበት ጥሩ ነው እንላለን። የሰው ልጅ ከተወያየ ለማንኛውም ችግር መፍትሄ ያመጣል የሚል እምነት አለን። ውይይትን በተመለከተ ትናንትና በኢትዮጵያ ኮሚኒቲ ቦርበሪ በሚገኘው የኢትዮጵያኖች ማዕከል የተደረገ ውይይት እጅግ በጣም ደስ የሚያሰኝ ነው። ኢትዮጵያኖች መወያየት ጀመሩ እንደገና። ድሮ ይወያዩ ነበር፣ መጀመሩ ራሱ አንድ እርምጃ ወደፊት ነው። ምንድን ነው የሚያስፈልገን? አርስቱ ምን ነበር ትናንትና? አሃዳዊ
ስርዓትና
ወይንም ፌዴራላዊ ስርዓት ምንድን ነው የሚያስፈልጋት የሚል ነበር። ሁለቱንም ማዳመጡ በጣም ጥሩ ነበር። የኛ የተማሩት ይሄንን ይዘው ቀርበው ህዝቡ ፊት ይሄ ነው ያው ምረጡም አላሉ። እውነት ለመናገር ይሄ ማለት ይሄ ነው ህዝቡ እንደፈለገ ይምረጥ። ይሄንን ነው እኛ የምንለው፣ ህዝብ ነው የበላይ ወሳኝ። ህዝብ ፕላትፎርሙን ያገኝና የፈለገውን ይምረጥ። ቢሳሳት እንኳን የራሱ ምርጫ ነው። እኛ የምንቃወመው የሆነ ኃይል ይመጣና ስልጣን ይዝና ይሄ ነው ላንተ ጥሩ ብሎ የሚለውን ነው። እኔ እንጀራ መብላት ላልወድ ይችላል፣ ሌላው ሊወድ ይችላል። እኔ ዳቦ መብላት ልወድ ይችላል፣ ሌላው ዳቦ ላይበላ ይችላል። ዋናው ቁም ነገር እኔ እምበላውን እድል እንዲሰጠኝ ምርጫ እንዲሰጠኝ ነው እንጂ ይሄን ብላ ይሄን ካልበላ ይሄ ላንተ ጥሩ ነው የሚለኝ ትክክል አይደለም። በነገራችን ላይ የሁለቱን የአህዳዊና አንተም በቦታው ተገኝተ ነበር። የአህዳዊና የምንድን ነው የፌዴራል እንትን በተመለከተ ያለኝ አመለካከት ምንድን ነው? በእኔ እምነት ሁለቱም ደካማና ጠንካራ ጎን አላቸው። ይሄ የኔ እምነት ነው። አህዳዊውም ጠንካራ ጎን አለው፣ ደካማ ጎን አለው። የፌዴራሉም ጠንካራ ጎን አለው፣ ደካማ ጎን አለው። አንዳንድ ደግሞ ያየናቸው ፋክቶች አሉ። ፌዴራላዊ የሆኑ ሀገሮች ፈራርሰዋል። አውቶማቲካሊ አንድ ፌዴራላዊ መሆን አንድን ሀገር ሳትፈራርስ ያቆያታል ማለት አይደለም። ኤምፒሪካል ፋክታዎች የሚያሳዩት ብዙ አለ። አህዳዊውም ደግሞ የግድ በአንድ አመራር ስር በአንድ ጠንካራ የሆነ ሀገራዊ አመራር ስር ስለሆነ ሀገር ትቆያለች ማለት አይደለም። ለእኔ ቤዚክ የሚሆነው ለእኔ ህዝብ በምንድን ነው በዴሞክራሲያዊ በሆነ መንገድ በፍሪሊ በነጻ ሀሳቡን ሰጥቶ ተወያይቶ ምን ብሎ የሚመርጠውን ስራ ላይ ሲያውል ቢበላሽ እንኳን የራሱ ምርጫ ስለሆነ ቅር አይለውም። ስለዚህ ፌዴራላዊም ሆነ አህዳዊ ቁም ነገሩ ህዝብ የሚፈልገው መሆን አለበት፣ ህዝቡ የወሰነው መሆን አለበት። አሁን ኢትዮጵያ ውስጥ ምንድን ነው ወያኔ ያደረገው?
እንግዲህ አህመድ አንተ አሁን እያስቀመጥክ ያለው ፍሪ ኮንዲሽኖች ይመስለኛል። እንደዚህ አይነት ስርዓቶች ተግባራዊነት የሚያስፈልገው ፍሪ ኮንዲሽን ነው። ግን በመሰረታዊነት ማህበረሰቡ ምርጫም እንዲኖረው ወደ ሪያሊቲ ወደ ምንድን ነው በኢምፕሊሜንቴሽን ለመግባት ሁለቱን ስርዓትም ለይቶ የማወቅ ግንዛቤ መፈጠር ያስፈልጋል ባይ ነኝ።
ለዚህ ነው ውይይት ያስፈልጋል።
እና በተለይ ደግሞ በዝግጅቱ ላይ ዶክተር ሙሉጌታ ይልማ ምንድነው የኢትዮጵያ ፌዴራል ስርዓት አወቃቀርና ተከታይ ችግሮች በሚል የራሳቸውን የተለያዩ ሀገራቶች ተሞክሮ ኤክስፒሪየንስ ሪሰርች አድርገው ያወጡት አርቲክል አለና እሱን መሰረት ያደረገ ሰፋ ያለ ውይይት በፌዴራላዊ ስርዓት እንትን ላይ ያደረጉበት ሂደት አለ። አቶ አብደላይ ሁሴንና በኦጋዴን በኩል ተነስቶ ስለነበረው
ዶክተር አብደላ የሚያቀረበው በጣም
ዶክተር መክበብ ገበየው ኦሮሚያ ያለው ሁኔታ አጠቃላይ ሁኔታ ኢቨን የፌዴራል ስርዓት በኢትዮጵያ ውስጥ ያመጣው አሁን ኢህአዴግ ተዳደረበታል የሚለው ይሄ ቋንቋ መሰረት ያደረገ የፌዴራል ስርዓት ያመጣው ወይም ኢንቴንሽኑ ምንድን ነው የሚለውን ነገር በሀሳብ አቅርበዋል። ከአድማጮችም ከታዳሚዎችም ሰፋ ያለ ውይይት ተደርጓል። ከሁሉም ግን በጣም መሰረታዊ ነው ብዬ አሰብኩት አንዲት ወጣት ያነሳችው ነጥብ ነው።
motivu ሀዳዊም ሆነ ፌዴራላዊ ለህዝብ ይጠቅማል ብለህ ሞቲቭህ ለህዝብ እንዲጠቅም ነው ብለህ ካሰብክ የሚመጣው ውጤት አትሊስት ጥሩ ሊሆን ይችላል። ግን የኢሃደግ ሞቲቭ ከፋፍሎ ለመግዛት ነው።
ያ አልቲሜት ለሚታወቃል የድብቅ አጀንዳ የክልል አንድ የሚሏት ትግራይን ህልም ለማስፈጸም መሰረታዊ መንገድ ሊከፍት የሚችለው ፌደራል ስርዓት አወቃቀር መሰረት ያደረጉ ቀዳዳዎች መፍጠር ሲቻል ነው የሚለው ነው። እና በባይሎ የተቀመጠው ህገ መንግስቱ የሚያስቀምጣቸው ሆን ኢቭን ፌደራል ስርዓት ኢትዮጵያ ሳላት የሚለው ይሄ የተውጣጣ የብሔሮች የበላይነት ውክልና አግኝቶ የመወሰን ኃይልና አቅም እንደሌለ በተግባር የምናይበት ሁኔታ ነው ያለው። አንድ ክልል አናሳ ብሔር ተቆጣጥሮ ኢትዮጵያ የሚመራበትና እንደፈለገው የሚዘውርበት የአምባገነኖች መፈንጫ የሆነበት ሀገር ነው ያለው።
እነዚህም እኮ ራሳቸው የፌዴራል ስቴቶቹ ዘሶኮል ፌዴራል ስቴቶች አመራራቸው በእነሱ ስም ነው በእነሱ ስር ነው ያለው። ለምሳሌ ውሰድ የአማራውን የወሰድክ እንደሆነ አመራሩ ላይ የተቀመጡት ጥቂት ሰዎች በስተቀር የነሱ ሰዎች ናቸው።
ያን ደረጃ
ከዛ ቁጭ ብለው እንዴት አድርገው ነው ራሱን የቻለ የፌደራል ስቴት ሊሆን የቻለው የሚችለው? ሁሉም ቦታ የራሳቸው ሰዎች አስቀምጠው ይሄ ምንድነው እሱ። በዚያ አጋጣሚ ዶክተር ግርማ የጎተመር ዩኒቨርሲቲ የኤጁኬሽን ፋኩልቲ ፕሮፌሰር ምናልባት በሚቀጥለው ሳምንት እሳቸውን የጀመረውን ውይይት እንቀጥላለን ብለን ተስፋ እናደርጋለን የሚሉት አለ። የቅኝ አገዛዝ ኢትዮጵያ ውስጥ ተመስርቷል፣ የሀገር ውስጥ ቅኝ አገዛዝ ነው የሚሉት እሳቸው። እንግዲህ በተለምዶ የምናውቀው ቅኝ አገዛዝ የውጭ ነው፣ ቅኝ ከውጭ መጣ ነው። ግን እሳቸው ደግሞ ዳ እንትን ፋክት አለ ማስረጃ አለ ቅኝ አገዛዝ ነው ኢትዮጵያ ውስጥ ያለው ሆኖ የሀገር ውስጥ ቅኝ አገዛዝ የሚላለ ያ ቅኝ አገዛዝ ነው የሚመስለው እነዚህ ሰዎች አሰራርና ልጅቷ ያነሳችው ጥያቄ ቁልፍ ጥያቄ ነው። ሞቲቭ ምን ነበር? ምንስ ነው? ማንን ለመጥቀም ማንን ለመጉዳት ነው? ከፋፍለ ግዛ ነው እገሌ ምንድነው ያሉት ነብሳቸውን ይማርና ሟቹ የምንድነው እሱ የአክሱም ሐውልት ለወላይታው ምን ነው ነው ምንም ግንኙነት የለንም ነው ግንኙነት የለንም በለው ነው አትቀረበው ነው። ያንን መስበር ካልቻለን ትናንት ወንድሜ መስፍን ያቀረበው ጥያቄ አለ ለቤቱ ነው ኦፍ ኮርስ አንተኖቹ መልሳሉ ብራይ ለቤቱ የወረወረው ምንድነው በሚኒመም ኮስት እንዴት አድርገን ይሄንን ችግር ምንወጣው ብሏል። ኦፍ ኮርስ ከባድ ነው ይሄን ለመመለስ ግን እኔ እንደው አዘሌ ማን እንደ ተራሰው መልስ ብባል ሚኒመም ኮስታችን ምንድነው ኦፍ ኮርስ እንከፍላለን ብዙ ነፍስ ህይወት ያስወጣናል ግን ትንሽ ማረግ የምንችለው ወያኔን ከዛ ቦታ ማውረድ ነው። አንዳንድ ሰዎች ይላሉ ወያኔን ኔግሌክት ማረግ አንችልም ኦፍ ኮርስ አንችልም ግን በተለያየ መንገድ ወያኔ እስካልወረደ ድረስ ምንድነው እሱ የነብርን ጭራ ይዟትም ከያዙም አይለቋትም ይባላል። ይችን ስልጣን መልቀቅ እንደማይፈልጉ እናውቃለን። ሳያስቡ ያገኙት ስልጣን ነች። ስለዚህ እንግዲህ አድማጮቻችን እስከ 6 ሰዓት ከኛ ጋር ቆዩ፣ ውይይት ይኖረናል። እንግዶችም አሉን በስልክም በቀጥታ። አቶ ጫላ ኦቦራ እዚሁኛ ጋር ይገኛል። ከውጭ ደግሞ ዶክተር ኮንቴ ሙሳ በስልክ በቀጥታ ይገኛሉና ከነሱ ጋር ምን አድርገውን ውይይት ከዜና በኋላ እንድትከታተሉ በአክብሮት እንጠይቃለን።
አድማጮች ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይ ዜናዎች ቀጥለው ይሰማሉ። የተባበሩት መንግስታት ድርጅት 10,000 ለሚሆኑ ከሞያሌ ከተማ ለተፈናቀሉ ዜጎች ድጋፍ እያደረገ መሆኑን አስታውቋል። ራሱን ኮማንድ ፖስት በሚል የሚጠራ ወታደራዊ እዝ በበኩሉ ተፈናቃዮች እየተመለሱ ነው ብሏል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር ከኬንያ ባወጣው መረጃ ከኢትዮጵያ የሞያሌ ከተማ ለተፈናቀሉ 10,000 ለሚሆኑ ዜጎች የቤትና የምግብ ማብሰያ እቃዎችን ሲያድል መዋሉን ገልጿል። ወታደራዊ ዙ ባወጣው መግለጫ ደግሞ በኦነግ የተሳሳተ ወሬ ወደ ኬንያ ከተሰደዱ 7800 የሞያሌ ከተማ ነዋሪዎች መካከል አብዛኞቹ ወደ ቀያቸው እየተመለሱ ነው ብሏል። ወታደራዊ ዙ አንዳንድ ግብረሰናይ ድርጅቶችና የሚዲያ ተቋማት መሰረተ ቢስ ከእውነት የራቀ ወሬ በማሰራጨት ላይ በመሆናቸው ከዚህ ድርጊታቸው እንዲቆጠቡና ካልተቆጠቡ ግን አስፈላጊውን ሕጋዊ እርምጃ እንደሚወስድ እየተናገረ ነው። የተባበሩት መንግስታት ድርጅት በፎቶ አስደግፎ ባወጣው መረጃ 10,000 የሚሆኑ ዜጎች እርዳታ ሲቀበሉ መዋላቸው ሲያረጋግጥ፣ የተባበሩት መንግስታት ድርጅት መግለጫ ተፈናቃዮች ወደ ቀያቸው ስለመመለሳቸው ምንም የገለጸው ነገር የለም። ወታደራዊ ዙ የጠቀሰው ተፈናቃዮች አሃዝም ከተመድ መግለጫ ጋር አይገናኝም። የሚዲያ አካላት በአብዛኛው ተመድን በመጥቀስ ዘገባዎችን እያቀረቡ ሲሆን፣ ወታደራዊ ዙ በተመድ ላይ ክስ ለመክፈት ይሞክር የታወቀ ነገር የለም። የአገዛዙ ወታደሮች በሞያሌ ከተማ ህዝብ ላይ በከፈቱት ጥቃት 13 ሰዎች መገደላቸው ሲታወስ፣ ይህን ተከትሎ ከ10,000 በላይ ዜጎች ተፈናቅለዋል። የወታደራዊ ዙ መሪዎች መከላከያ ሰራዊት አባላት በስህተት እርምጃ መውሰዳቸውን ጠቅሰው ይቅርታ ጠይቀው ነበር። ይሁን እንጂ ሰሞኑን ደግሞ የተፈናቀሉ ሰዎች የኦነግን ቅስቀሳ በመስማት ነው የሚል አዲስ ቅስቀሳ መጀመራቸው ታውቋል። የኢህአዴግ ስራ አስፈጻሚ ኮሚቴን ስብሰባ ተከትሎ ማክሰኞ በተጀመረ የኢህአዴግ ምክር ቤት ስብሰባ የአስቸኳይ ጊዜ አዋጁን ከተቃወሙ የኦህዴድ ተመራጮች ከአባልነት እንዲሁም ከፓርላማ አባልነት እንዲባረሩ ህወሓት መጠየቁ ታውቋል። በስራ አስፈጻሚ ኮሚቴ ከተወሰነ ውጭ የቀረበው ይህ አጀንዳ ተቃውሞ ሲገጥመው የህዝባዊ ወያነ ሓርነት ትግራይ አመራር አባላት በተጨማሪም በአቶ ለማ መገርሳና በዶክተር አብይ አህመድ ላይ የተለያዩ ክሶችም ማቅረባቸው ተሰምቷል። እነሱም ጠንካራ ምላሽ መስጠታቸው ተነግሯል። ከየአባል ድርጅቶቹ 45 በአጠቃላይ 180 አባላት እየተሳተፉበት ባለው በዚህ የኢህአዴግ ምክር ቤት ስብሰባ የህዝባዊ ወያነ ሓርነት ትግራይ አመራር አባላት ሁለቱን የኦህዴድ መሪዎች አቶ ለማ መገርሳና ዶክተር አብይ አህመድን የስልጣን ጠመኞች በማለት የወነጀሉ ሲሆን ከኢህአዴግ አቋምና ከድርጅቱ ባህል ያፈነገጡ በሚልም ተችተዋቸዋል። የህዝባዊ ወያነ ሓርነት ትግራይ መሪዎች በተጨማሪም የአስቸኳይ ጊዜ አዋጁን የተቃወሙት የኦህዴድ አባላት ከድርጅቱ አቋም በተቃራኒ በመቆማቸው ሊባረሩ ይገባል የሚል አጀንዳ ማቅረባቸው ተመልክቷል። የኢህአዴግ አጋር የሆኑት ፓርቲዎች ኢህአዴግ አባል ይሁኑ የሚለውንና በስራ አስፈጻሚ ውድቅ የተደረገውን አጀንዳ ህወሓት መልሶ ለጉባኤው አቅርቧል። ዶክተር አብይ አህመድና አቶ ለማ መገርሳ ኢትዮጵያ ያለችበት ቀውስ ከኢህአዴግ አቅም በላይ ነው፣ እውነታውን እንጋፈጥ ሲሉ በየተራ ማሳሰባቸውን መረጃዎች ያስረዳሉ። በእኛ ላይ የምትሰነዘሩት ክስም ሆነ ማስፈራሪያ አሳስበንም የሚመጣውን ለመቀበል ተዘጋጅተናል ሲሉ ሁለቱ የኦህዴድ መሪዎች ምላሽ መስጠታቸውም ተዘግቧል። በስብሰባው ላይ ከህወሓትና ከህወሓት ደጋፊዎች የሚሰነዘረውን ውንጀላና ክስ በመከላከል እንዲሁም ሀገሪቱ ያለችበትን ሁኔታ በመገምገም አቶ ለማ ለሚሰጡት አስተያየት ድጋፍ የሰጡ መኖራቸውም ታውቋል። ከ180 ምክር ቤቱ አባላት በተለይ የብአዴን እንዲሁም የደኢህዴን አባላት አቶ ለማን ደግፈው የሀገሪቱ ሁኔታ አሳሳቢነት ገልጸዋል። ወጣ አቋም ይዘው በስብሰባ እየተካፈሉ ያሉት የህወሓት አባላት ብቻ መሆናቸውም የመጣው ዜና ያስረዳል። በስራ አስፈጻሚ ኮሚቴ ስብሰባ ወቅት ከነበሩ 36 አባላት አቶ ለማን ደግፈው ጥቂት የብአዴን አባላት ሲቆሙ፣ ህወሓትና ደኢህዴን ወጥ የሆነ በአንድ ድምፅ ተሰልፈው እንደነበር ምንጮች አስታውሰዋል። በኢትዮጵያ ያለው አገዛዝ ለዕለት የአስቸኳይ ምግብ እርዳታ $1.6 ቢሊዮን እርዳታ መጠየቁ ተነግሯል። እርዳታው የተጠየቀው 8 ሚሊዮን ለሚጠጉ የድርቅ ተጎጂዎች ድጋፍ መሆኑን የተባበሩት መንግስታት አስታውቋል። በግጭትና በድርቅ ከተጎዱ ኢትዮጵያውያን መካከል 2.4 ሚሊዮን የሚሆኑ አርብቶ አደሮች ናቸው ተብሏል። በኢትዮጵያ ባለፉት 3 ዓመታት ከተፈጠረው ፖለቲካዊ ቀውስ ባሻገር በድርቅ ሳቢያ የተጠቁት 8 ሚሊዮን ያህል መሆናቸው ተዘግቧል። ፖለቲካዊ ቀውሱ በማየሉና በሀገሪቱ በተፈጠረው አለመረጋጋት ምክንያት ግን የድርቅ ሰለባዎቹ መዘንጋታቸው ተዘግቧል። የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ አሁን አዚያ ካናዋ ለአሜሪካ ድምፅ የእንግሊዝኛው ክፍል እንደገለጹት በድርቅ ከተጎዱት መካከል 3.5 ሚሊዮን ህጻናት በምግብ እጥረት እየተሰቃዩ ናቸው። በተለይ ደግሞ አስቸኳይ የምግብ እርዳታ የሚያስፈልጋቸው 300 ሺህ ህጻናት በአጣዳፊ ችግር ላይ እንደሚገኙ የስራ ኃላፊው ገልጸዋል። የአማራ ክልል የህዝብ ቁጥር እድገት እጅግ አዝጋሚ መሆኑን በኢትዮጵያ አገዛዝና በዓለም አቀፍ ለጋሾች የቀረበ አንድ ሰነድ ማመልከቱ ተዘገበ። በዚህ ሰነድ መሰረት በመጪው የህዝብ ቁጥር ከዚህ ቀደም ከነበረው በተጨማሪ 3 ሚሊዮን የአማራ ህዝብ ሊጠፋ እንደሚችል ተገምቷል። በሰነዱ እንደተመለከተው ለምግብ እጥረት የተጋለጡትን ለመለየት በተካሄደ የህዝብ ቁጥር ትንበያ ጥናት የአማራ ክልል ነዋሪዎች 20.5 ሚሊዮን ብቻ ናቸው። የኦሮሚያ ክልል ደግሞ 36.5 ሚሊዮን መሆን ቢኖርበትም በ2 ሚሊዮን ቀንሶ 34.5 ሚሊዮን መሆኑ በሰነዱ ተመልክቷል። በኢትዮጵያ ህዝብና የቤት ቁጥር የተካሄደው በ1999 ከ11 ዓመት በፊት ሲሆን በሀገሪቱ ህገ መንግስት የህዝብና የቤት ቁጥር በየ10 ዓመቱ መካሄድ ቢኖርበት ህጉ ተጥሶ ይህ ሳይደረግ ከአንድ ዓመት በላይ አልፎታል። በህገ መንግስቱ መሰረት ቢሆን ኖሮ የህዝብና የቤት ቁጥራው 10 ዓመቱን ጠብቆ በ2009 ሊካሄድ ይገባ እንደነበርም ተዘግቧል። ይህም ሆኖ ግን በሀገሪቱ ያለው አገዛዝ ለእርዳታ አሰጣጥ ያመች ዘንድ ከለጋሽ ሀገራት ጋር ባካሄደው የህዝብ ቁጥር ትንበያ ጥናት መሰረት የአማራ ክልል ህዝብ 20.7 ሚሊዮን ብቻ ነው ተብሏል። ጥናቶች እንደሚያመለክቱት የህዝብ ቁጥር እድገቱ በየአመቱ በ2.8% የሚያድግ ሲሆን በዚህም መሰረት በህዝብ ቁጥራት ጥናት ትንበያ የአማራ ክልል ህዝብ 23 ሚሊዮን መሆን ነበረበት ተብሏል። ይህም በ1999 ከነበረው 17.2 ሚሊዮን የአማራ ክልል ህዝብ ቁጥር በ3.5 ሚሊዮን ብቻ ጨምሮ አዝጋሚ እድገት ማሳየቱ መነገሩ ተዘግቧል። አሁን የተተነበየው 20.5 ሚሊዮን ብቻ መሆኑ ስለተነገረ የአማራ ህዝብ ቁጥርን ለመክታት ሆን ተብሎ ሴቶችን እንዳይወልዱ በማድረግ እንዲሁም የዘር ማጥፋትን እየተካሄደበት ነው በሚል የመብት ተሟጋቾች ድምጻቸውን ሲያሰሙ መቆየታቸው ይታወሳል። ለዚህም መነሻ የሚያደርጉት በ1999 በተካሄደው ቤት ቆጠራ የአማራ ህዝብ ቁጥር ከተገመተው በ2 ሚሊዮን መቀነሱ በይፋ በፓርላማ መነገሩን ተከትሎ ነው። ይህ በእንዲህ እንዳለ የኦሮሚያ ክልል ህዝብ ቁጥር 34.5 ሚሊዮን ብቻ መሆኑን በሰነዱ ተመልክቷል። የኦሮሚያ ክልል ህዝብ 36.5 ሚሊዮን መሆን ቢኖርበትም በ2 ሚሊዮን ቀንሶ 34.5 ሚሊዮን መሆኑን በሰነዱ መስፈሩ ተዘግቧል። ከ150 ያላነሱ በአብዛኛው የኮሎኔልነት ማዕረግ ያላቸው የጉምሩክ ሰራተኞች ከስራ መቀነሳቸው ተዘግቧል። ከተቀነሱት ውስጥ 98% የሚሆኑት የህወሀት ወታደሮች የነበሩ ናቸው ተብሏል። ብዙዎቹ የትምህርት ማስረጃቸው ብቁ አይደለም በሚል እንደተባረሩ መረጃው ሲያሳውቅ፣ ሰሞኑን በቀረበ ዘገባ በሶማሌ ክልል 38 የኮሎኔልነት ማዕረግ ያላቸውና ከመከላከያ ወደ ጉምሩክ ተዛውረው ለ8 ዓመታት ሲሰሩ የነበሩ ሰራተኞች መቀነሳቸው ተጠቅሶ ነበር። ከተቀነሱት መካከል 34ቱ ህወሀት ታጋዮች እንደነበሩም የጉምሩክ ምንጮች ተጠቅሶ ተዘግቧል። ይሁን እንጂ አዲስ በተገኘው መረጃ ስም ዝርዝር ደግሞ ከሶማሌ ክልል ብቻ 101 ሰዎች ሲቀነሱ ከሐዋሳና ሌሎች አካባቢዎች እስከ 150 ሰዎች ተቀንሰዋል። 90% የሚሆኑት የመከላከያ አባላት ሲሆኑ አብዛኞቹ የኮሎኔልነትና ሻለቅነት ማዕረግ ያላቸው ናቸው። ሰሞኑን ከመጣው አዲስ የስም ዝርዝር መካከል 96% የሚሆኑት የትግራይ ብሔር ተወላጆች የህወሓት ወታደሮች የነበሩ ናቸው። ከተቀነሱት መካከል በኢሳት አንዱ ነባር ታጋይ ኢንተርቪው ያደረገ ሲሆን ታጋዩ ከመከላከያ ወደ ጉምሩክ መወሰዱንና ለ8 ዓመታት በኦጋዴን አካባቢ ማገልገሉን መናገሩ ተዘግቧል። በመጨረሻም በተጠናቀቀው የኢህአዴግ ስራ አስፈጻሚ ስብሰባ በአባይ ፀሐይ የተመራው ህወሓት ከሆዴድ ባለስልጣናት ጋር ጸብ ቀረሽ ክርክር ማድረጉ ተዘግቧል። ምንጮች እንደገለጹት ለሳምንታት በተደረገው የስራ አስፈጻሚ ስብሰባ ህወሓት በአቶ አባይ ፀሐይ ዋና ተከራካሪነት ተወክሏል። ከአቶ አባይ ጀርባ አቶ ስብሐት ነጋና አቶ በረከት ስምኦን ተሰልፈው በኦህዴድ ላይ ከፍተኛ ዘመቻ ማድረጋቸውም ተዘግቧል። ኦህዴድ በአቶ ለማ መገርሳ ዋና ተከራካሪነት ሲቀርብ፣ ዶክተር አብይ አህመድም ከአቶ ለማ ጀርባ ሆነው ክርክራቸውን አድርገዋል። ህወሓት ኦህዴድን በጎራ መደባለቅና በህዝበኝነት እንዲሁም የኢህአዴግን መስመር በመሳት ሲገመግም፣ ኦህዴድ በበኩሉ የኢትዮጵያን ህዝብ ጥያቄ እስካሁን በተሄደበት መስመር መመለስ እንደማይቻል ተከራክሯል። የሪዮት ዓለም ክርክር በተካሄደበት ስብሰባ ላይ ኦህዴድና ህወሓት የተለያዩ አመለካከቶችን ማራመዳቸው ለነባሩ አመራሮች የሚዋጥ አልሆነም። የጠቅላይ ሚኒስትር ሹመት ሀሳብ በተነሳበት ወቅት ህወሓት እንዲህ የተዛነፈና ከመስመር የወጣ ሀሳብ ለያዙ ቡድኖች የሀገሪቱን አመራር መስጠት በድርጅቱም በሀገሪቱም ላይ መቅሰፍት እንዲያመጣ መጋበዝ ነው ሲል፣ ኦህዴድ በበኩሉ ለህዝብ ጥያቄ ቅድሚያ በመስጠት ድርጅቱንም ሀገሪቱንም ከችግር የሚያወጣ መሪ ሊመረጥ ይገባዋል የሚል አቋም አራምዷል። ለጠቅላይ ሚኒስትር እጩ ሆነው ስለቀረቡት ሰዎች ግምገማ በሚካሄድበት ወቅት በዶክተር አብይ ላይ ዋና ተቺ ሆነው የቀረቡት አቶ አባይ፣ አቶ ስብሐትና አቶ በረከት ናቸው። የዶክተር አብይ ዋና ደጋፊ ሆነው የተከራከሩት አቶ ለማ መገርሳ መሆናቸው ታውቋል። በአቶ ለማና በአቶ አባይ መካከል የተካሄደው ክርክር አቶ አባይ የሃይላንድ ውሃቸውን እስከ መወርወር አስደርሷቸው እንደነበር የገለጹት ምንጮች፣ ክርክሩ መቋጫ እንደማይኖር ሲታይ ህወሓት ኦህዴድ ያቀረበውን እጩ እንደሚቀበል፣ ነገር ግን መከላከያና ደህንነቱን በጠቅላይ ሚኒስትሩ እዝ ስር ማድረጉ እንደሚቃወም አስታውቋል። ህወሓት መከላከያው በዶክተር ደብረጽዮን እጅ እንዲሆንና በጠቅላይ ሚኒስትሩ በመከላከያ አዛዡ መካከለ ኩሌ ስልጣን ከፈፈል እንዲኖር ሐሳብ አቀርቧል። ጠቅላይ ሚኒስትሩ ያገሪቱን የደህንነት ተቋም ለመምራት በቃት እንደሌለው በእና አባይ በኩል የቀረበውን ሐሳብ በቅድሚያ ተቃወሙት ዶክተር አብይ ሲሆኑ እርሳቸው የማንም ቧንቧ ለመሆን ፍላጎት የለኝም በማለት መናገራቸው ምንጮች ገልጸዋል። ስብሰባው ያለ ስምምነት የተቋጨ መሆኑን በምክር ቤት ስብሰባው ወቅት እንዲቀጥል ተስማምተው መለያየታቸውም ተዘግቧል። ህወሓት የመከላከያ ስልጣኑን ለማንም አሳልፎ እንደማይሰጥ አቋሙን ግልጽ ያደረገ በመሆኑ ይህን አቋሙን ካልቀየረ በምክር ቤት ስብሰባ ላይ መፍትሄ ይገኛል ብለው እንደማያስቡ ምንጮች አክለው ገልጸዋል። የሳምንቱ አበይ ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
ዓለም አቀፍ የኢሳት ክብረ በዓል በስዊድን። በሀገራችን እየተካሄደ ያለው አፈናና የሰብአዊ መብት ጥሰቶች ደከመኝ ሰለቸኝ ሳይል ሌት ተቀን በንቃት በመከታተል እያንዳንዱ ኢትዮጵያዊ ስለ ሀገሩ ወቅታዊ የተሟላ ሚዛናዊ መረጃዎችን በማድረስ ከፍ ያለ ሚና በማበርከት ላይ ያለው ኢሳት ከህወሓት መራሹ መንግስት የሚቃጣበትን መጠነ ሰፊ አፈና በአስተዳደሩ ጥንካሬና በሀገር ወዳድ ኢትዮጵያውያን ድጋፍ በመቋቋም እንሆ በታሪካዊቷ ከተማ በለንደን አንድ ብሎ ጉዞን የጀመረው የኢሳት በአቅም ጎልብቶ ተደራሽነቱና የመረጃ ጥራቱ ጨምሮ በዘመን አመጣሽ መሳሪያዎች ዘምኖ ይኸው 7ን ዘልቆ ድፍን 8 አመቱን ለማክበር ቀጠሮውን ከርሶ ጋር ይዟል። በለቱ የኢትዮጵያ የኢሳት አስተዳደር አመራሮች፣ ጋዜጠኞች ከሶስቱም የኢሳት ማሰራጫ በተመሳሳይ ሰዓት ይገኙበታል። በዝግጅቱም ከርሶ ጋር አብረው ይታደማሉ። ከርሶ ለሚቀርቡ ጥያቄዎች በቀጥታ መልስም ይሰጡበታል። በተጨማሪም የኢሳት ስርጭት ከሳተላይት በስተጀርባ ያለው መሰናዶ ለመጀመሪያ ጊዜ ለህዝብ ይፋ ከመሆኑም በላይ ኢሳት የሚጠቀምባቸውን ዘመን አመጣሽ መሳሪያዎች አጠቃላይ የዝግጅት መሰናዶ በቀጥታ ለተመልካች ለእይታ ይቀርባል። በተጨማሪም የኢሳት ስላሳለፋቸው 8 አመታት ጉዞም በስፋት ይዳስሳል። ዝግጅቱም በበርካታ ዓለም አቀፍ ከተሞችም በቀጥታ የሚታደሙበት ይሆናል። የመግቢያ ዋጋ 200 ክሩነር። ከዚህም በተጨማሪ ኢሳትን በበለጠ ለማጠናከር የሚያግዙ ባለ 500 እና ባለ 1000 ክሩነር የቲኬት ኩቦኖች አዘጋጅተንሎታል። ቦታ ሪንኪቢ ቶሪየት 1 ስፖንጋ ግሪክ ኮሚኒቲ አዳራሽ ሪንኪቢ ቱነል ባና ቀን አፕሪል 28 2018 ሰዓት ከ13 ሰዓት ከ30 ጀምሮ እስከ 23 ሰዓት ይዘልቃል። ኑ አብረን በመሆን እያንዳንዱ ኢትዮጵያዊ ሚዛናዊና ትክክለኛ መረጃ ለገደብ የማግኘት ሰብአዊ መብቱ ይከበር ዘንድ አብረንነት ጋር የኢሳት የህዝብ አይን ጆሮና አንደበት።
አልማጫችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ከጧቱ እንደ ኢትዮጵያኖች አቆጣጠር ከጧቱ 4 ሰዓት እስከ 6 ሰዓት ድረስ በአማርኛ የሚያስተላልፈውን ፕሮግራም እንደቀጠለ ነው። እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። ከዚህ በመቀጠል እንግዲህ በፕሮግራማችን መግቢያ ላይ እንደገለጽንላችሁ እንግዳችን አቶ ጫላ ኦቦራ ከኛ ጋር ይገኛል። በስልክ ደግሞ ዶክተር ኮንቴ ሙሳ በቀጥታ ከአሉበት ከሉንድ ይገኛሉ። በዛሬው እንግዲህ በዚህ ውይይታችን ላይ ስለ ኢትዮጵያ ወቅታዊ ሁኔታ በአጠቃላይ ውይይት እናደርጋለን። ይሄን በተመለከተ እንግዲህ በመጀመሪያ እንግዶቻችንን እናስተዋውቃችሁ። እዚህ ስቱዲያችን ከሚገኘው ከወንድማችን ከጫላ እንጀምር። ጫላ ኦቦራ እስቲ አጠራርገህ ራስን ብታስተዋውቅ።
በቅድሚያ ለሰጣችሁኝ እድል አመሰግናለሁ። ጫላ ኦቦራ ባላለው ከ ኦሮሞ ኮሚኒቲ በስዊድን የሚገኘው የጉርሞ ኦሮሞ ኮሚኒቲ አንዱ የኮሚቴ አባል ነኝ ማለት ነው።
በጣም አመሰግናለሁ። እንግዳይ ሰሙኛል ዶክተር ኮንቴ ሙሳ?
ይሰማል።
በጣም ጥሩ። ዶክተር ኮንቴ ሙሳ የአፋርስ ፓርቲ አመራር አባል ሲሆኑ በተጨማሪ የኢትዮጵያ ሀገራዊ ንቅናቄ የውጭ ጉዳይ ዘርፍ ኃላፊ ናቸው። ይሄንን የኢትዮጵያ ሀገራዊ ንቅናቄ የሚባለውን ድርጅት እነማን ያቀፈ ነው ጌታዬ?
አመሰግናለሁ በቅድሚያ ለተደረገልኝ ጥሪ። የኢትዮጵያ ሀገራዊ ንቅናቄ በአራት ድርጅቶች የተመሰረተ ነው በኖቬምበር 2016። በዛ ውስጥ የኦሮሞ ዲሞክራሲያዊ ግንባር ኦዴፍ አለበት፣ የአርበኞች ግንቦት ሰባት እና የሲዳማ ዲሞክራሲያዊ ንቅናቄ እና የአፋር ህዝብ ፓርቲ በእነዚህ በአራት ድርጅቶች የተመሰረተ ነው።
እርስዎ በእነዚህ ድርጅቶች ውስጥ እንግዲህ እንደገባኝ ከሆነ የውጭ ጉዳይ ዘርፉ ተወካይ ነዎት። ተሳሳትኩ?
ትክክል።
ኦኬ፣ ለሁለታችሁም አንድ ጥያቄ በመወርወር ልጀምርና ሁለታችሁም ያንን ጥያቄ እስቲ በሚመስላችሁ መልሱልኝ። ምንድነው የኢትዮጵያ ትልቁ ችግር በአሁኑ ጊዜ ትላላችሁ? መፍትሄውስ ምንድነው? እዚህ ስቱዲዮ ካለው ወንድሜ ከጫላ ልጀምር። ምንድነው የኢትዮጵያ ትልቁ ችግር? ትልቅ ችግር ውስጥ እንዳለች እናቃለን፣ ግን የተለያየ አመለካከት ሊኖረን ይችላል ሁሉም ኢትዮጵያ። ግን በእናንተ አመለካከት ምንድነው ትልቁ አመገብጋቢው ችግር? መፍትሄውስ ምንድነው?
ሁላችንም እንደምናውቀው የኢትዮጵያ ትልቁ ችግር ህዝቦችን እየገደለ እያሰረ ከሀገር እንዲሰደዱ ያረገና የኢትዮጵያን ኢኮኖሚ ሙሉ በሙሉ የተቆጣጠረው ወያኔ ነው። ወያኔ ይህንን ሊያረግ የቻለው አቅም ኖሮት ሳይሆን በኢትዮጵያ ውስጥ የሚኖሩትን ማህበረሰቦች በመከፋፈልና እርስ በርሳቸው እንዳይስማሙ ባደረገው የ27 አመት የፖለቲካ ትግል ነው። ስለዚህ ይህን ጸረ ኢትዮጵያ ኃይል ለማሸነፍ መፍትሄ ይሆናል ብዬ የማምነው በአንድ ሀገር ያሉ ህዝቦች የፖለቲካ አመለካከታቸውን ወደ ጎን አድርገው በጋራ ያላቸውን ጠላት በጋራ ለመደምሰስና በዛ ሀገር ውስጥ እኩልነት፣ ሰላም፣ የህግ የበላይነት፣ ፍትህ የሰፈነበት ሀገር ለመመስረት በጋራ ቁጭ ብለው ተመካክረው አንድነት መፍጠር አለባቸው ብዬ አምናለሁ።
ዶክተር ኮንቴ?
እኔም እስማማለሁ አቶ ጫላ ባለው እና ትልቁ አሁን በሀገራችን ውስጥ ትልቁ ችግር የሆነው የፍትህ እጦት ነው። ይህ የፍትህ እጦት ደግሞ ምናልባት በተለያየ ደረጃ ቢገለጽ በህዝቦች መካከል ያለውን ትስስር እና ያለውን ማህበራዊ ትስስር ያቆራረጠ ብቻ ሳይሆን ኢፍታዊ የሆነ የኢኮኖሚ የማህበራዊና የፖለቲካ ጭቆና የተሞላበት ስርዓት በተወሰነ መልኩ ራሱን ላለፉት 20 አመታት እየተገነ ቢኖርም አሁን ከቁጥጥር ውጪ የሄደ ያለው ሁኔታ ስለሆነ ትልቁ ያው እንደተባንዳልኩት የፍትህ ጦት ነው። መፍትሄዎቹን እንግዲህ ምናልባት በኋላ በጣም ሰፋ ባለ መልኩ ለመጣበት እንችላለን። ምንድነው አጭር መፍትሄዎች ምንድናቸው? ዘላቂ መፍትሄዎችስ ምንድናቸው ብለን ብናቸው መልካም ይመስለኛል። በቅድሚያ እንደው ባጭሩ በቅርብ መሆን ያለባቸው ሁኔታዎች አሁን ህዝቡን አፍኖ የያዘው የዚህ የአስቸኳይ ጊዜ አዋጁ መነሳት አንደኛው ነው። ሁለተኛው በየቦታው የታፈኑ ወጣቶችም የፖለቲካ ማህበረሰብ አባላትም ያለምንም ቅድመ ሁኔታ መፈታት አለባቸው። የህዝብ ጥያቄ አግባቡ የሚመለስ መድረክ መፈጠር አለበት። ያ ነው እንግዲህ እቺን ሀገር በቅድሚያ ወደ ሰላምና መረጋጋት ወደ መተማመን ሊወስድ የሚችሉ ግዚያዊና ፈጣን እርምጃዎች ናቸው ብለን ማስቀመጥ እንችላለን። ከዛ በኋላ ይህ ሂደት ቀጣይ እንዲሆን ብዙ ነገሮች መሰራት አለባቸው። አንደኛ ብሔራዊ እና ሁሉን አቀፍ የሆነ ጉባኤ ያለ ቅድመ ሁኔታ ሁሉንም ያሳተፈ ከሀገር ውስጥ ያሉ በሀገር ውስጥ ያሉትንም ውጪ ያሉትንም በአጠቃላይ ማህበረሰቡን የሚወክሉ ባለድርሻዎችን ያሳተፈ የእርቅ ጉባኤ መኖር አለበት የሚል ነው። እና ያም ደግሞ ለአንድ ለሽግግር መንግስት መንገድ የሚጠርግ ስርዓት መሆን አለበት። አሁን እንደምናየው አሁን ያለው ስርዓት አገሪቱን ማስተዳደር አልቻለም። በአጠቃላይ ያሉት በዚህ ያሉት ኢንስትሩመንቶች ወይም መፍትሄዎች በአጠቃላይ ጨርሷል። በአፈና ሞክሮታል። በአደባባይ ሰው ረሽኗል፣ ጨፍጭፏል። በጊዜያዊ በዚህ በወታደራዊ አዋጅም ለማስተዳደር አሁን ይሄ ሁለተኛው ጊዜ ነው። አመት ከአመት በፊት የነበረውን እናስታውሳለን። እና አሁን ነፍስ አውጪኝ ውስጥ ነው ያለው። እና ይሄ ደግሞ አገሪቷን በአጠቃላይ ወደ አሁን ካለችበት ሁኔታ ወደ ሊያመጣ የሚችለው አትሊስት አሳታፊ የሆነ ስርዓት መገንባት አለበት። ይህም ደግሞ እነሱም እኛ የምንለው ምንድን ነው ራሳቸውም የመፍትሄው አካል በሆናችሁበት የሚል ነው። ይሄ ለምንድን ነው? ብዙ አስተያየቶች ሊኖሩ ይችላል። በዚሁ አካባቢ ግን ዘላቂ ሰላም የምንፈልግ ከሆነ አንዱ 4 ኪሎ ሲገባ ሌላው ጫካ የሚገባበት ስርዓት ማቆም አለበት። በኢትዮጵያ ውስጥ ካሁን በኋላ ጨቋኝ ስርዓት ይሄኛው የመጨረሻው መሆን አለበት የሚል ራዕይ ይዘን የምንሄድ ከሆነ እነሱንም አሁን ስልጣን ላይ ያለውን ፓርቲዎችም ሆነ ስብስብ ያካተተ ሰላማዊ ሂደት መፈጠር አለበት የሚል ነው። አጠር አድርጌ በኋላ ማብራራት ካስፈልገ መልስበታለሁ።
አመሰግናለሁ ዶክተር ኮንቴ። አቶ ጫላ እንግዲህ ስትናገር እንደሰማው ከሆነ በህብረት መስራት ያስፈልጋል ነው በአጠቃላይ ሶሉሽኑ፣ በዛም ማለ በዚህም ማለ በህብረት ተቻችሎ መስራት ያስፈልጋል የሚል ነው። እንደውም አንድ እንትን ልጥቀስልህ፣ ፕሮፌሰር መስፍን ያሉት አንድ አባባል አለ። ኢትዮጵያ በፍጥነት የምትሄድ ባቡር ነው ሆና የምትታየኝ፣ ወደ ገደል ልትገባ። አንድ ጽሑፍ ላይ ያገኘሁት የእሳቸውን ጥቅሶ የጻፈ እንደውም እዚያ አጠገብ ያለ የጻፈው እና ያ ባቡር ላይ ባቡሩን የሚነዳውን ፊቱን አዙሮ ነው፣ ወደ ህዝቡ አዙሮ ነው የሚነዳው። ባቡሩ ወዴት እንደሚሄድ አያይም። ያም ህዝቡም ደግሞ ተፋጠዋል ባቡር የሚነዳው መሳሪያ ይዞ ህዝቡን ይቆጣጣራል ህዝቡም ደግሞ ዘሆኑ አረ አለቅን ይያለ ይጮሃል ህዝቡም ምርስ በርሶ አይነጋገርም ሾፌሩም ባቡር ወዴት እንደሚሄድ አያይም ህዝቡን ነው የሚቆጣጣረው ህዝቡን እንትናይልበት ህዝቡም ደግሞ ምርስ በርሶ አይነጋገርም እንዴት ይሄን ችግር እናውጣ ብሎ ባቡር ወዴት ሊገባ ነው በፍጥነት ይሄደ ገደል ሊገባ ነው እንዲህ አይነት ኤክስፕሬሽን አለ እናንተ እንግዲህ አንተ የኮሚኒቲ ነህ ኦፍ ኮርስ የፖለቲካ ድርጅት ሆነ አይደለም እዚህ መጣው በኮሚኒቲ ደረጃ ህብረት ለመፍጠር ከጥቂት ነገር ነው የሚጀመረው ሰዎች መገናኘት አብሮ ሱዲኖች እንደምትንጎስ ማድረግ ወዘተ እነዚህ ነገሮች በእናንተ በኩል የምታደርጉት አለ ሰው እንዲቀራረብ እንዲተዋወቅ አለመተዋወቅ አለመቀራረብ መፈራራትን ያመጣል መጠራጠርን ያመጣል ይሄን ለማጥፋት የምታደርጉት ነገር አለ ወይ
በቅድሚያ ይሄ ስለ ባቡሩ የሰጠው ፕሮፌሰር መሰነ ያስቀመጡት እንትን ጽሁፍ በጣም እንትን ነው እውነት አዘል እንትን ነገር ነው እና የባቡሩ ውስጥ ያሉት ተሳፋሪዎች ያሉት የኢትዮጵያ ማህበረሰብ ቢሆኑም ሹፌሩ ግን ወያኔ ነው ወያኔ ማወቅ ያልቻለው ባቡሩ ወደ ገደል ቢገባ ሹፌሩም አብሮ የመሞቱ ፕሮባቢሊቲ እንዳለ መገዘም መቻል አለባቸው ስለዚህ ማለቅ ከመጣ እነሱም አይተፉም ምናልባት እነሱ የሚያስቡት ሌሎቹን እርስ በርስ አጫርሰን እኛ ለንተርፍ እንችላለን ወደሚለው እንት ሊሆን ይችላል at the end of the day ያ እንትን ችግር በእነሱ ላይ ስለሚደርስ ቆም ብለው ማሰብ መቻል ያለባቸው ይመስለኛል እና በዛ ሀገር ውስጥ ማንንም ቢሆን የማንንም የበታች አይደለም የማንንም የበላይ አይደለም በኩልነት በነጻነት በፍትህ አብረን የምንኖርበት መድረክ መዘጋጀት አለበት አሁን ዶክተር ኮንቲ እንዳለው ሁሉን የሚያሳትፍ ጉባኤ ተካሂዶ ለዚህ ሀገር ቢበጀው ምንድነው የሚለው እንጂ አሁን ወደ ወታደራዊ አገዛዝ ተቀይሮ ከዛም አልፎ ባብሩ ውስጥ ያሉት ህዝቦች እንዲያልቁ ህዝብ እርስ በርስ እንዲጋጭ ወደ ማረግ እርምጃ እንዲሄዱ ያረጋ ነው ይሄንን ህዝባችን አተክሮ ማየት ያለበት ይመስለኛል ህዝባችን ማየት ያለበት በ27 አመት ውስጥ የተነዛው የፖለቲካ የከፋፍለ ግዛ ፖለቲካ ሳይሆን የኢትዮጵያ ህዝብ በብዙ ሺ አመት አብሮ የኖሩ አብሮ የተቸገሩ አብሮ የተደሰቱ ሁሉ ነገር አብሮ ያዩ ስለሆነ ያንን ቆም ብለው ማሰብ መቻል አለባቸው ምን አይነት ስርዓት ይመጣል ምን አይነት አስተዳደር ይመጣል የሚለውን እውቀት አዘል በሆነ እንትላይ ቁጭ ብለው መመካከርና መወሰን መቻል አለባቸው ሌላው በኮሚኒቲ ደረጃ የምናደርገው ነገር እዚህ ሀገር በጣም የተወሰነ ነው ብዙ ጊዜ በተናጠል ሰላማዊ ሰልፍ ወጥተናል የተለያዩ ነገሮችን አርግናል ይሄ በተናጠል የምናደርገው ነገር ልክ እንደ ፖለቲካ ድርጅቶች በተናጠል የሚያደርጉት ትግል አላንቀሳቀስ እንዳላችሁ ሁሉ ኮሚኒቲ በአለም ላይ ያሉ የዲያስፖራ ኮሚኒቲዎችም በተናጠል የሚያደርጉት ነገር ብዙ አመርቂ ውጤት አላመጣም ስለዚህ በህብረት የምናደርገው ነገር ድምጽ ይኖረዋል ሰላማዊ ሰልፍ ስትወጣ አንድም በህረሰብ ወክለ ከመትወጣ አገርን ወክለ ብትመጣ ሰላማዊ ሰልፍ የምትወጣበት አገር ራሱ ተወካዮቹ ራሱ ይሰሙ ይችላሉ ስለዚህ ብዙ ጊዜ የሚያቀርቡልን ጥያቄ ነበር ራሳችሁ ተስማምታችሁ ነው የሚል በፖለቲካ ድርጅትም አንጻር ማለት ነው እንደዚህ አይነት እንፈልጋለን እንደዚህ አይነት እርዳታ እንፈልጋለን ስትል የፖለቲካ ድርጅት የተለያየ አላማ የተለያየ አይዲዮሎጂ የተለያየ የፖለቲካ እንትን ስልት አላቸው ስለዚህ ራሳችሁ ተስማምታችሁ ነው
ሊረዱ ለምን ጠይቃቸው ምቸግራቸው ነው ማለት ነው
አመቺ እንዲሆንልን እስቲ መጀመሪያ አስበራሳችሁ ነው ይላሉ ካሁን በፊትም ስለዚህ ኮሚኒቲዎችም አሁን ያረገን ያለ ነው እዚህ ስዊድን የምንገኘው ከተለያዩ ማህበረሰብ ውስጥ ከተለያዩ የፖለቲካ ድርጅት አባላት ውስጥ የተውጣጣ አንድ ኮሚቴ አለን ይሄ ኮሚቴ በየጊዜው እንደዋወላለን እንነጋገራለን ሁላችንም አብሮ በመስራቱ በመተባበሩ እናመነን ተለያይቶ መስራት ብዙም ሊያስከደን እንደማይችል ገምተናል ከዚህ የተነሳ ነው አንዴ ሁለቴ ሶስቴ በህብረ ሰላማዊ ሰልፍ ወጥተናል በጣም የሚያምር ነው ሁሉም በየቋንቋው የፈለገውን አርማ ይዞ ይወጣል በአንድ ሀገር ውስጥ ያለ ማህበረሰብ ነን። የትኛው አርማ ይሄኛው ኤሚል ገና ቁጭ ብለን የምትወያያቸው ብዙ ነገሮች አሉ። አሁን ግን በህይወት የመኖርና ያለ መኖር ጥያቄ ውስጥ ነው ያለነው። ስለዚህ በጋራ አብረን ቆመን በጋራ አብረን እንድንጮህ ተስማምተናል። በጋራም እየሰራን ነው።
ዶክተር ኮንቴ እርስዎ ምን ይላሉ በዚህ ጥያቄ ላይ?
እኔ እንደሚመስለኝ የዚህ የአብሮ የመስራቱ ነገር አህመድ አንተ እንደምታውቀው ላለፉት 27-26 ዓመታት ስንለፋበት የነበረ ነገር ነው። አማራጭ ያለው ነገር አይደለም። አሁን ያለንበት ሁኔታ ልክ አቶ ቻላ እንዳለው ግን በአንድ በኩል ሁለት ነገሮች አሉ። አንደኛው የፖለቲካ አካሄዳችን በዚህ በተለይ ውጭ ያለው ዲያስፖራው የአገር ቤት ውስጥ ያለው የፖለቲካ ውጥንቅጥ መጸብራቅ ነው እንጂ ራሱን ችሎ ተጽዕኖ ፈጣሪ መሆን አልቻለም። አንጃዎች አሉ እዛ ውስጥ። እንግዲህ ብዙ አይነት ገጽታዎች ይታያሉ። በስሜታዊነት የሚንጸባረቁበት ሁኔታ አለ። ልክ እንደ ሀገራችን ብልጣብልጥነት አለ፣ የዋህነት አለ፣ ጥርጣሬ አለ። እነዚህ ነገሮች በአንድ ላይ ሲሆኑ ለችግሮቻችን አብረን እንዳንፈታ የሚያደርግ ሁኔታ አለ እና ትልቁ ችግር እኔ አይ ቲንክ ይሄ መተማመንም አብሮ የመስራትም ሁኔታ የሚመጣው በመሳተፍ ነው። ብዙ ጊዜ በትናንሽ ደሴቶች ልክ ሀገራችን ውስጥ በክልልም ሆነ በምን ተብሎ የተሰሩ ደሴቶች እዚህም ተፈጥረዋል እና ይህ ነገር አይ ቲንክ ሞር ጠለቅ ባለ መልኩ እንዴት ነው መንስያችን፣ እንዴት ነው የፖለቲካ ስርዓታችንስ፣ አይዲዮሎጂያችንስ በምን ላይ የተመሰረተ ነው የሚለውን ማየቱ እኔ ጠቃሚ ይመስለኛል። ምክንያቱም ቅድም እንዳልኩት መንስያችን ፍትህ ከሆነ ፍትህ ለሁሉም በስብዕና ላይ የተገነባ ነው እና እነዚህ ደግሞ የበደልና የፍትሃዊነት ሰንሰለት ደግሞ የተያያዘ ነው። በዘር የሚለይ አይደለም፣ በቋንቋ የሚሆን አይደለም፣ በአካባቢም የሚለይ ሳይሆን በአንድ ሀገር ውስጥ እንደዛ አይነት ኢፍትሃዊ ስርዓት ካለ ሁሉንም በተለያየ መልኩ መንካቱ አይቀርም እና የሌላው ችግር ለምሳሌ አፋር ውስጥ ያለው ችግር፣ የአማራው ችግር፣ አማራው ሲጨፈጨፍ አፋሩ ካልቆመ፣ እንደዚህ አይነት አብሮ የመተሳሰር ባህል ካላዳበር አይ ቲንክ ይሄ ክፍፍሉ የሚቀጥል ይመስለኛል እና በተለይ በውጭ ሀገር ያለን ሰዎች ተጽዕኖ ፈጣሪ መሆን የምንችለው አገር ውስጥ ያሉትን የፖለቲካ ሁኔታዎችን እዚህ ማንጸባረቅ ሳይሆን ሬሊ በዲሞክራሲያዊ ዓለም የምንኖር የሌሎች የሞቱለትን ዲሞክራሲ አየር እየተነፈስን ያለን ማህበረሰብ ስለሆን ተጽዕኖ ፈጣሪ ለመሆን በዚህ በተለያዩ በፓርቲ እና በቡድን ሳይሆን አንድ ወጥ የሆነ አካሄድ ብንሄድ ትልቅ ምኞቴ ነው። ግን ሁኔታው ያው ለየት ያለ ነው። እሱም በሂደት የሚመጣ ይመስለኛል። ምክንያቱም የሀገራችን ሁኔታ በጣም በየጊዜው እየተለዋወጠ ነው። ስል እንደው ቀስ ዘገምተኛ ለውጥ አይደለም በሀገራችን የምናየው። ከንጉሱ ስርዓት ወደ ደርግ፣ ከደርግ ወደ ወያኔ፣ ከዛ አሁን ደግሞ የሚመጣው ሁኔታዎች በጣም በጣም ስር ነቀሎች ናቸው እና እነዚህን ለውጦችስ እንዴት ነው የምንገመግማቸው? አንዱ ሲመጣ ሌላውን አጥፍቶ፣ ሌላኛው ሲመጣ ያኛውን አጥፍቶ መሆን አለበት ወይስ ስሙዝ ትራንዚሽን ማለትም አንዳንድ በተለይ ተቋማቶች የተበረበሩ የተሸረሸሩ ተቋማቶች አሉ ለሂደቱ፣ ለፖለቲካው ሂደት፣ ለፍትህ፣ ለማህበራዊ ፍትህ መሰረት የሆኑ ተቋማቶች ኢትዮጵያ ውስጥ የሉ። የፍትህን ስርዓት ብታየው፣ የትምህርቱን ብታየው፣ የጤናውን ብታየው በአጠቃላይ መድልኦ አለ እና ያንን ደግሞ አድሬስ ለማድረግ አንድ የሆነ concept linoran igebal ye politika mengedachin wedet no matokor yallebet ahun kallenbet huneta wedet no wedefit mehed yallenbet na buzu gize mennetarako andenya betarik no ballefo ballefut negoroch no hulettenyaw demo ahun ballenbet waqt yihone bal neger lay tetemdenal ግን ለወደፊት የወደፊትስ ሁኔታ እንዴት ነው የሚለው ደረጃ ላይ አልደረስንም ዛ ስቴፕ ላይ እና እነዚህን ሶስቱንም አብሮ መያዝ ስካልቸር ድረስ አይ ቲንክ አካሄዳችን በጣም የዘገመ ይሆናል በሚል ግምት አለኝ።
ከኖሩበት ቀይ መፈናቀልና መሳደድ ኢትዮጵያ በዚህ ከቀጠለ በመቶ ሚሊዮን ህዝቦቿ ላይ ሊደርስባቸው የሚችለውን ችግር ቁልጭ አድርጎ ከማሳየቱም በላይ ሀገሪቱ እንደ ሀገር ህዝቦቿም እንደ ህዝብ በሰላም የሚኖሩ ዓለም ሆኑን አሳይቷል ይላሉ አንዳንድ ታዛቢዎች። በተለይ ሰሞኑን የተደረገው በሶማሌ ተባረው የሄዱ ግማሽ ሚሊዮን ወገኖቻችን በተመለከተ ይሄ ከቀጠለ ይቻገር እንዳገርም አትኖርም ህዝቦቿም እንደ ህዝባይ በሰላም አይኖሩም የሚሉ አሉና እናንተ ምን ትላላችሁ? ይሄ ነገር በዚህ ከቀጠለ ይታያችኋል ይሄ መጥፎ እንትን?
ዶክተር ኮንቴ ይቀጥል።
ዶክተር ኮንቴ
ይሄ እንግዲህ አሁን ጥርቅም ነው አሁን የምናየው ስካውን ድረስ ይካሄድ የነበረው የአብዮታዊ ዲሞክራሲ የተወሰነ ጥቂት ግሩፖች ሲያካሄዱት የነበረው የማግለል ፖለቲካ ነው። ብዙ እንደዚህ አይነት ሁኔታዎች ተፈጥረዋል። ይሄ ደግሞ የሚያሳየው ኦልሞስት የውሃ ባልዲው ሞልቶ ሲፈስ ነው የምናየው። እና ይሄ ነገር እንዲሆን በተለያዩ ጊዜያት የተለያዩ ስራዎች ህዝብ ለህዝብ እንዳይገናኝ ፖለቲካዊ ሆነ መሰሪ የሆነ ስራዎች ሲሰሩ ነበር። እና አሁንም ቢሆን ይሄ የሚያሳየን ከፊታችን በጣም በጣም ከፍተኛ የሆነ አደጋ እንዳለ ነው። ይሄም የሚያሳየው ደግሞ ኢትዮጵያ እንደ አንድ ሀገር መቀጠል የምትችልበት ሁኔታም ጥያቄ ውስጥ የሚያስገባን ነው። የሀገራችን ሉዓላዊ እንዴት የምንል ከሆነ እንዴት ነው በአንድ ሀገር ህዝብ ያን ያህል ህዝብ በሌላው ከሶማሌ ከኢትዮጵያ ሶማሌ ክልል ተፈናቅሎ የሚሄደው? አማራውስ እንደዛ የሚፈናቀለው? አፋሩስ እንደዛ የሚፈናቀለው? ሌላውስ? ያ ማለት እኮ በሀገር ውስጥ ኦልሞስት 3 አይነት መንግስታት አሉ ማለት ነው። እያንዳንዱ እነዚህ በክልል ተብለው ሪሊ ተከልለው የተቀመጡ ህዝቦች፣ ሌላው የወታደራዊ ስርዓቱ፣ ሌላው ደግሞ ህዝብ ሰላማዊ ህዝብ ላይ የሚያዘምቱት ሁኔታ ስላለ ይሄ በጣም አደገኛ ሁኔታ ነው። ትልቅ ስጋትም የሚያሳድር ነው በኛ በኢትዮጵያኖች ብቻ ሳይሆን በአጠቃላይ ለአፍሪካ ቀንድ መረጋጋት ትልቅ ስጋት የሆነ ሁኔታ ነው። እና ይሄንን ለዚህ መንስኤው ደግሞ የዚህ የስርዓቱ ብልሽነት ነው። የስርዓቱ አገር ማስተዳደር አለመቻሉና በየቦታው ያለው ሽፍትነት ስለሆነ አሁን ባለንበት ሁኔታ በተለይ ከቀጠለ ይሄ አሁን የወታደራዊ የጸጥታ ሁኔታ በዚህ አይነት ከቀጠለ ሴናሪዮው ምናልባት እኛ እንደምንፈልገው ሳይሆን በጣም አደጋ አዝሎ የሚመጣ ሊሆን ይችላል የሚል ግምት አለኝ።
አንተስ ምን ይመስልሃል? ይሄ አሁን ዶክተር ኮንቴ እንደሚለው ከሆነ ለኛ ለኢትዮጵያችን ብቻ ሳይሆን ለአካባቢውም ችግር አደጋ ይታየኛል ነው የሚለው ዶክተር?
ሙሉ ለሙሉ ስማማለሁ ዶክተር ባለው ላይ። በጣም አደገኛ ሁኔታ ነው ወያኔዎች እያደረጉት ያሉት እና በተለይ ባለፈው ጊዜ በሶማሌና በኦሮሞ ወንድሞቻችን መካከል የተደረገው ግጭት ወያኔ ፈጠር ችግር ነው። በታሪክም በኦሮሞና በሶማሊያ መካከል ችግር ተፈጥሮ አያውቅም። ጥቃቅን የሆኑ ችግሮች ተፈጥሯዊ የሆኑ የውሃ የግጦሽ መሬት ሊኖሩ ይችላሉ። ያ እዛው
በሁሉም አካባቢዎች አለ ነው
ይኖራል።
ጥቃቅን እንትኖች አው
ጥርስና ምላስና ጥርስም ይጋጫሉ።
ትክክል።
ይሄ ማለት ፖለቲሳይዝ አድርጎ ህዝቦች እንዲፈላቀሉ ያረገበት ምክንያት የወያኔ እንትን ነው። ይሄ ከምን የመነጨ ነው? ከውስጥ በወጣቱ በቀይሮ በተለያዩ ሰው እንትኖች የሚደረግበትን ተጽዕኖ ወደዛ ለማዞርና ከዚህ ረፍት ለማግኘት ያደረገው ነበር። እና ካሁን በፊትም በጉራፈርዳ አካባቢ ይኖሩ የነበሩትን የአማርኛ ተናጋሪ ወንድሞቻችን እንዲፈናቀሉ ያደረጉት ሆም ብለው ወያኔና በወያኔ ስር ያሉ የወያኔን ፖለቲካ የሚያራምዱ ካድሬዎች ናቸው። ስለዚህ ይሄ ሁኔታ በተለይ እንደ ኦሮሚያ ያሉ ከሁሉም ኢትዮጵያ ውስጥ ካሉት ማህበረሰቦች ጋር የሚያዋስኑ እንደመሆኑ መጠን ዛሬ ከሶማሌው ነገ ከአፋሩ ከዛ ከጋምቤላው ከአማራው ከሁሉም ጋር ተራ በተራ ይያጋጩ በሀገር ውስጥ ሰላም እንዳይኖርና ህዝቡ እርስ በርስ እየተፋጨ ሲኖር ወያኔ ራሱን እድሜ የማራዘም ስትራቴጂ እየተጠቀመ ነው። ስለዚህ ይሄንን ሁኔታ ረገብ ማድረግ የሚቻለው የፖለቲካ ድርጅት አራማጆች ነን ባዮች የሚዲያ ሰዎች ኢሊቶች በዚህ ነገር ላይ ብዙ መስራት አለባቸው። ህዝባችን የበለጠ ዕውቀት እንዲኖረው ሰፋ ያለ ግንዛቤ እንዲኖረው በውስጣችን ምንም አይነት ችግር እንደሌለ ችግራችን ወያኔ የፍትህ እጦትና ስለሆነ የፍትህ እጦቱ ደግሞ ወያኔ በሚሰጠን በጭልፋ እየሰጠን ይሄን ያህል ይበቃቸዋል ከሚለን ሳይሆን በተፈጥሮ ሁላችንም እኩል ሰው በመሆናችን እኩል መብት ሊኖረን ይገባል። ችግራችን ያ ነው። የዲሞክራሲ ፍትህ የህግ የበላይነት ነው። ስለዚህ ወያኔም ይሄን ዞር ብሎ አስቦ ቁጭ ብሎ በዛ ሀገር ውስጥ ያገባኛል ከሚሉ የፖለቲካ ድርጅቶች ጋር ተመካክሮ አንድ ደረጃ ላይ መድረስ አለበት። በተለይ ቅድም ዶክተር ኮንቴ ያነሳው ነገር አለ። ሁልጊዜ በጥንቻ አንዱ አንዱን እየጣለ የተጣለው እየወደመ ሌላው እንደገና እየበቀለ በየአመቱ በየአምስት አመቱ በየአስራ ምናምን አመቱ አዲስ ህገ መንግስትና አዲስ ወታደራዊ ምናምን ከመገንባት ያለውን አድሶ ወደ ደና ዲሞክራቲክ ሆነች ሰላም የሰፈነባት ሁሉም በዛ ሀገር ውስጥ የሚኖር ማህበረሰብ ሁሉ ይሄ ሀገር የኔ ሀገር ነው ብሎ እንዲያስብ የሚያደርግ ስርዓት መመስረቱ ያስፈልጋል። ስለዚህ እኔ የበለጠ ይሄንን ችግር ረገብ እንዲል ማድረግ የሚችሉት የሚዲያ ሰዎችና የፖለቲካ ድርጅት ተወካዮች በዚህ ነገር ላይ ብዙ ቢሰሩበት ጥሩ ነው ላለው ለሀገራችን ብቻ ሳይሆን አሁን ዶክተር እንዳለው አዚ ሆኖ አፍሪካ ኦሮሞ ሲፈናቀል ኬንያ ይበጠበጣል፣ ሶማሊያ ይበጠበጣል፣ ኡጋንዳ ሁሉም በዛ አካባቢ ያሉት ስደተኞች ይገባሉ። አሁን በመውያሌ ላይ የሆነን ታያለ ወደ 50 ሺህ በለጠ ትሮች ወደዛ ገብተዋል። እዛ ድንበር ላይ ውዝግብ ይፈጠራል ማለት ነው። ስለዚህ በእኛ ሀገር ውስጥ ሰላም መፈጠሩ ለሆርን ኦፍ አፍሪካ ሰላም መሰረት ነው። ብጥብጡ እንዲቆም ሁላችንም የተቻለንን ማድረግ የሚገባን ይመስለኛል።
15 ደቂቃ አለኝ እንግዲህ ውድ የተከበራችሁ እንግዶቼ፣ አጠር አጠር አድርጋችሁ ብዙ ጥያቄዎች አሉኝ፣ ግን የተቻለውን አሳጥራለሁ። እኔም አንዳንድ ታዛቢዎች እንደሚሉት አሁንም ቢሆን ከወያኔ ጋራ በተናጠል በመደራደር ለኔ ድርጅት ወይንም ለኔ ብሔራዊ ድርጅት ኤትኒክ ድርጅት ጥቅም ላመጣ እችላለሁ የሚሉ ኃይሎች አሉ ይባላል። ግን ከወያኔ ምንም ጥቅም እስካሁን አልተገኘም። እና እናንተስ ይሄን እንዴት ታውታላችሁ? አሁንም ለኔ ጥቅም ካገኘው ከኤጎይዝም ተነስተው ለኔ የሚመቸኝ ከሆነ ሌላው ህብረተሰብ የራሱ ጉዳይ። እስቲ ይሄን ስለሚያቆያኔ በየተራ ያንደኑን አድሬስ ያደርጋል ይሄ ነገር አደጋለው የሚሉ አሉ። አጠር አጠር አርጋችሁ ከዶክተር ኮንቴል ጀምር።
አመሰግናለሁ። እንግዲህ ቅድም እንዳልኩት ነው እነዚህ የፍትህ ሰንሰለቶች የተሳሰሩ መሆናቸውን እስካልተገነዘብን ድረስ በየፊናው የሚደረገው ሩጫ ማንንም የሚያዋጣ አይደለም። ዛሬ እኔ ከወያኔ ጋር ሄዶ በአሁን ባለው ሁኔታ ላይ መደራደር ምን አይነት ስብዕናና ምን አይነት የፖለቲካ አመለካከት እንዳላቸው አላውቅም። ግን ሁለት ነገሮች ግልጽ ናቸው። አንደኛው አሁን ያለው ስርዓት አገሪቱን መምራት አለመቻሉ፣ ህዝቡ ደግሞ አልገዛም አለማለቱ መሬት ላይ ያለ ፋክት ነው። ሌላኛው ደግሞ በዚህ በፖለቲካ ድርጅቶች መካከል ያለው ልዩነት ተቀርፎ አንድ ላይ ሆኖ ይሄንን ስርዓት ለቀጣይ ሰላማዊ ኢትዮጵያ ግንባታ ገፍቶ ወደ ድርድር ማምጣት ካልሆነ በስተቀር ኦልሞስት እየወደቀ ያለ ዛፍ ላይ መንጠልጠል እንጂ በፍጹም እንደው ዘላቂ ራዕይ ያዘለ ሁኔታ መስሎ አይታየኝም። እንዲህ አይነት ሁኔታም ከተደረገም አህመድ እንዳልከው ከግል ኦፖርቹኒስቲክ የሆነ ሁኔታ ካልሆነ በስተቀር የህዝብን ብሶት የሚያብስ አካሄድ መስሎ አይታየኝም በፍጹም።
ወያኔ አያረግም ወይም በተናጠል ጠርቶ ኑን ነጋገር አይልም ብለ መገመት ያዳግታል ሊሉ ይችላሉ። ግን በተናጠል ሄዶ ከወያኔ ጋር መደራደሩ አገራዊ የሆነ መፍትሄ ሊያመጣ ይችላል ወይ ብለ ስጠይቅ አያመጣም። ስለዚህ በተናጠል የሚደረግ ነገር ከጉዳቱ ከጥቅሙ የበለጠ ጉዳቱ ነው የሚያመዝነው። ስለዚህ በዛ ሀገር ውስጥ የሚያስፈልገው ነገር አሁን በደረስንበት ደረጃ ማንንም ያገባኛል የሚል የፖለቲካ ድርጅት በሙሉ ለድርድር መቀመጥ አለበት፣ በሚደረገው ሽግግር መንግስት ውስጥ ተሳታፊ መሆን አለበት እንጂ ከወያኔ ጋር በወያኔ ለመውደቅ አፋፍ ላይ ባለበት ሰዓት ላይ ከወያኔ ጋር በተናጠል መደራደሩ ለወያኔ ፋታ የመስጠትን ያህል ነው እኔ የማየው። ስለዚህ ሁሉም የፖለቲካ ድርጅቶች አንዱ አናሳ ነው አንዱ ብዙ ነው ወይም አንዱ ታዋቂ ነው የሚል ነገር የለም። ማንንም መሳተፍ መቻል አለበት የኔ እምነት ያ ነው። በተለይ ወያኔ መደራደር ከፈለገ በአገር ቤት ውስጥ ያሉ የፖለቲካ ድርጅቶች በህዝብ ዘንድ ከፍተኛ ተሰሚነት ያላቸው ከነሱ ጋር ድርድር መጀመር፣ በእስር ቤት ያሉ የፖለቲካ ድርጅት መሪዎችን መልቀቅ፣ ብሎገሮችን ጋዜጠኞችን መልቀቅ እና መድረኩን ይሄ ምህዳር የፖለቲካ ምህዳር የሚለውን ማስፋት። ምህዳሩ የሚሰፋው ማንንም ያገባኛል የሚል የፖለቲካ ድርጅት ሲሳተፍ ብቻ ነው እንጂ አንዱን ወስዶ አንዱን ጥሎ የሚደረግ ድራማ ወደፊት ሊሰራ አይችልም።
ዶክተር ኮንቴ ወደ ጥያቄ እየተገባደን ነው፣ ፕሮግራማችንም ሊጠቃለል ነው። የአፋርን ንቅናቄ በተመለከተ በኢትዮጵያኖች መካከል ብዙ ጊዜ የሚነሳው አንድ አባባል አለ። የአፋር ተወካይ ባለስልጣን ወይንም የህዝብ ተወካይ የሆኑ የተናገሩት የኢትዮጵያን ባንዲራ ግመሎቻችን ሳይቀሩ ያውቁታል ያሉት አባባል አለ ይላሉ። ይሄንን እርሶ ኦፍኮርስ ኢዲዮማቲክ አነጋገር ነው፣ ይሄንን እርሶ እንዴት ያውታል?
ይሄን ነገር የተናገሩት ሱልጣን አሊ ሚራ ናቸው። ሱልጣን አሊ ሚራ በቅድሚያ በደርግ ላይ መጀመሪያ ወታደራ አንስተው ከነው ያንም ከሁሉም በላይ በ1975 እንደ አውሮፓ አቆጣጠር የአፋር ነጻ አውጪ ግንባር በመመስረት የታገሉ ናቸው። ከዛም በትግሉ ውስጥ ተሳታፊ ነበሩ። የደርግ ስርዓት ሲገረሰስ በዚህ በሽግግር መንግስት ላይ ሲሆን የተናገሩት ነው። በተለይ የአገርን ሉዓላዊነት በተመለከተ ለአፋር ብቻ የሚመጣ ነጻነት የለም፣ እያንዳንዱ ኢትዮጵያዊ ነጻነትን መቋደስ አለበት ብለው ሲናገሩ ያው በዘለፋ የተባሉት ነገር አለ። መቼ ነው ስለ ኢትዮጵያ መታውቁት? እኛ ያስተማርናቸው ነው በተባሉበት ወቅት ነው እንኳን እኛ ግምሎቻችንም የኢትዮጵያን ባንዲራ ያውቃሉ ብለው የተናገሩት። እና ይሄ ተለቅ ያለ ኮንቴክስት አለው። የእሳቸውን ፍራቻ ዛሬ እያየ ነው። ያን የተናገሩት ነገር አሁን በተግባር እየሆነ ነው። ያ ማለት ምንድን ነው? ለአንድ ማህበረሰብ ብቻ የሚመጣ ፍትህ የለም። እና ይሄ ፍትሃዊነትና ስብዕናን መሰረት ያደረገ ስርዓት ምን ያህል ወሳኝ እንደሆነ በዛ ጊዜ የተረዱ መሪ ነበሩ፣ ነፍሳቸውን ይማርና። እና ያን ነገር በዛ ኮንቴክስት ሰፋ አድርገን ስናየው አሁንም ያለው ሁኔታ ይሄ ነው። በተለይ አሁን ቅድም ጫላ እንዳለው እያንዳንዱ ድርጅት ሄዶ የአፋሩ ሄዶ ቢደራደር ለአፋር ብቻ የሚመጣ መብት የለም ኢትዮጵያ ውስጥ። ያ ሰንሰለት ነው መታየት ያለበትና መጠንከር ያለበት። እና ምንድን ነው ሄዶ ከአንድ ከዚህ አሁን ካለው ቡድን ጋር መደራደሩ ምንም አይነት በተለይ የሰቆቃችንን የሚያራዝም እንጂ የሚያሳጥር አይደለም። እና ይሄ በተለይ ደግሞ ስለ አፋሩ ሲነሳ እንግዲህ ያንን ማህበረሰብ ስለምወክል በጣም ገፈት ቀማሽ ከሚባሉና ብዙ ያልተነገረለት ህዝብ ነው። አንደኛው የታፍ ነው የተያዘ ነው፣ የሚዲያ አክሰስ የለውም። ሁለተኛ ደግሞ የአኗኗር ስልቱ ራሱ ተሳታፊነት እንዳይኖረውም የሚያደርግ ነው። በተለይ የአርብቶ አደር በመሆኑ የአካባቢው የጊዜው በድርቅ መመጣት አለ። የውሃ ምንጮች በተለይ አዋሽ ወንዝ መበከል አለ። ለም መሬቱ ደግሞ ለስኳር ፋብሪካዎች በየቦታው የቅርምት አለ። የጨው እንደምታስታውሰው የአሞሌ ጨው በአንድ ጊዜ በኢትዮጵያ ውስጥ እንደ ቫሉታ ሲጠቀምበት የነበረው ያን አካባቢ ሁሉ በባለሀብቶች በኢንቨስተሮች ተወስዶ ራቁቱን የቀረ ህዝብ ነው። እና እንግዲህ ይሄ እያንዳንዳችን ታሪክ አለን፣ ይህ ነው ስቶሪ ቴሊንግ ታሪክ አለን። ያንን ታሪክ ሁላችንም አምጥተን አንድ ላይ ካላደረግ ነው በየጊዜው በደል ማውራቱ በፍጹም ወደፊት የሚያስገደን አይደለም። ለዛም ነው ወደፊት አንድ እርምጃ መሄድ ያለብን። የፖለቲካ ድርጅቶችም እውነት ለመናገር ውስጥም ያሉ እውነት እንደው የሀገራችንን ተጨባጭ ሁኔታ እናውቃለን። አረዘምኩብህ መቼም እለቅልሃለሁ። የሀገራችንን እና የህዝባችንን ተጨባጭ ሁኔታ እንዴት ነው የምናውቀው የሚለው ነገር አለ። ምክንያቱም አሁን እንደው አጠር በስታቲስቲክ እንኳን ብናየው 56-57% በኢትዮጵያ ውስጥ ያለው 5% ከ60 ዓመት በላይ ያለ ነው። ከ50 ምናምን በላይ ያለው ደግሞ 18 ዓመት ያልሞላቸው ወጣቶች ናቸው። እና እንዴት ነው ፖለቲካችን እነዚህን ማህበሮ በዛ ላይ ደግሞ አርብቶ አደር አለ፣ ገበሬ አለ፣ ነጋዴ አለ፣ የፐብሊክ ሰርቨንት አለ። እንደገና ያንን ደግሞ ከፍለው በወንድና ሴት ስታስቀምጠው የሴቶች ተሳትፈው በፖለቲካችን ውስጥ የለም። እና ብዙ ብዙ ሁኔታዎች አሉ፣ ቻለንጆች አሉ። እነዛን በአጠቃላይ ወደ አንድ ላይ ሰብሰብ አድርገን እንዴት ነው የጋራ የሆነ ፊውቸር መፍጠር የምንችለው የሚለው ነው ትልቁ አይ ቲንክ። የዚህ ብዙ ጊዜ ስለዚህ አሁን ስላለው ስርዓት ነው የምናወራው። እና የሚያሰጋን የዚህ ስርዓት አወዳደቁ ነው። እና አወዳደቁ አሁን ባለው ቀጥሎ በመሳሪያ ጨርሼ አልሞት ባይ ተጋዳይ ትግል አደርጋለሁ የሚል ከሆነ የሀገራችን ሁኔታ በጣም በጣም አስጊ ሁኔታ ላይ ነው። አይ ነፍስ ገዝቼ እንግዲህ እስቲ ለመጪው ትውልድ የሚተላለፍ ነፃ ሀገር አስረክባለሁ የሚል አይነት አካሄድ ላይ የሚደርስ ከሆነ ግን ተስፋ አለን የሚል ነው። ኦልሞስት አሁን ሁኔታውን እያደበላለሁበት እንደሆነ ይገባኛል። ግን በአጠቃላይ ይዘትና ቅርጹ ማስተካከል መቻል አለብን የፖለቲካችንን የሚል ነው።
አመሰግናለሁ። እንግዲህ ፕሮግራማችንም እየተጠናቀቀ ነው። አንድ ሁለት ደቂቃ አለችኝ። ባጭር ቃል ሁለታችሁም፣ አቶ ጫላ እዚህ አካባቢ ያለውን ኢትዮጵያዊ በምን አይነት ሁኔታ ነው ባንድ ላይ ለምሳሌ በሶሻል እንዲቀራረብ እንኳን ለማድረግ ምን መታደርገው አለ ባንተ በኩል በኮሚኒቲያችሁ በኩል?
እኔ በተቻለኛ አቅም አብሮ መስራቱ በጋራ ያለንን ጥረት ማዳከሙ ላይ ከፍተኛ እንትን አለው ብዬ ተጽዕኖ አለው ብዬ አምናለሁ። እምነቴ ነው በተናጠል መሮጡ ዋጋ የለውም። ስለዚህ በህብረት ሆነን መስራቱ ያስፈልጋል። በተለይ ከኦሮሞ ኮሚኒቲ ብቻ ሳይሆን ከሌሎችም በኮሚኒቲ አንጻር በተለይ በኢትዮጵያ ስም ያሉ እንትኖች ወደዛ የማምጣቱ ኢትዮጵያዊነትን ስታይ በአፍ ብቻ ወይም አረንጓዴ ቢጫ ቀይ ባንዲራ ስለያስክ ብቻ ወይም ስለዘፈንክ ብቻ ሳይሆን ተግባር መሆን አለበት። አንተ ለምታሳየው ተግባር ለምሳሌ አንድ ዓለም አራጌን ሊገለው የመጣውን ሰውዬ በቀለ ገርባ መጀመሪያ እኔን ግደለኝ እንዳለው ያ ነው ኢትዮጵያዊነት። ወይም ከሞያሌ ለተፈናቀሉት ወገኖቻችን ታማኝ በየነ ብር ሰብስቦ ኬንያ ድረስ ሄዶ ያ ነው ኢትዮጵያዊነት። ስለዚህ በተግባር ነው የሚገለጸው። ስለዚህ ኦሮሞን ለመርዳት ኦሮሞ መሆን አይጠበቅብም። አንተ በራስህ ተደራይተህ ኦሮሞን ስትረዳ ኦሮሞ ወደ አንተ ይመጣል። ገባ? ይሄ ሰው ወገኔ ነው፣ ከሱ ጋር አብሬ መሆን አለብኝ፣ አብሬ መስራት አለብኝ ወደሚለው ነው የሚመጣው። ስለዚህ አይሸሽም። እና እንደዚህ አይነት ነገሮች በማድረግ የበለጠ እንድንቀራረብ ሁሉም ማህበረሰቦች በዚህ ላይ ቢሰሩ የሚል ምክር ያለኝ።
እንግዲህ ሁለት ደቂቃ ነች የቀረችኝ፣ አንድ ደቂቃ ተኩል ነው አሁን። ዶክተር ኮንቴ፣ አቶ ጫላ እጅግ በጣም አመሰግናችኋለሁ። እንደገባኝ ከሆነ ወደፊት ሰፋ ያለ ውይይት የሚያስፈልግ መሰለኝ። ዶክተር ኮንቴ ይሄንን በእኛ በኩል ፈቃደኛ ነን፣ እርስዎም በእርሶ በኩል ፈቃደኛ ከሆኑ ወደፊት ሰፊ ውይይት እናደርጋለን። እስከዛው እንግዲህ እጅግ በጣም አመሰግናለሁ። ጤና ይስጥልኝ ጌቶቼ።
አመሰግናለሁ።
እኔም በጣም አመሰግናለሁ። ታንክዩ።
አድማጮቻችን እንግዲህ የዛሬው ፕሮግራማችን በዚሁ ይጠናቀቃል። ሳምንት ከተሳካልን ዶክተር ግርማን ከጎተንበርግ ፕሮፌሰር ግርማን ይዘንላችሁን ቀርባለን። ኢትዮጵያ ውስጥ የሀገር በቀል ዘረኝ ምንድነው የጀዙር አገዘቀኝ ያገዛዛል ብለዋል። እስከዛው እንግዲህ እስከ ሳምንት መልካም ሳምንት የምንላችሁ እኔ አህመድ ዘውዱም አለ አቢ አለ መብራቱም አለ ጤና ያስጥልኝ እስከ ሳምንት።